በጌታ የተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን እጅግ አድርገን እናመሰግነዋለን። ጥበቃውን አብዝቶልን በሰላምና በሕይወት ሁላችንንም እንደገና ደግሞ ለዚህ ጊዜ አብቅቶን በአንድ ላይ ሁነን ጌታን እንድናመልክ ለተሰጠን እድል እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ጁን 23 2026 የማክሰኞ ማታ ሻሎም የቴሌኮንፈረንስ ፕሮግራማችን በዚህ ሰዓት እንጀምራለን። ዛሬ የተቀደው ቁጥር የሚሆነው 7368 ይሆናል። የዛሬውን የሰንበት ትምህርት ውይይት የሚመራልን ወንድማችን ጋሻው ታከለ ይሆናል። በቃል የሚያገለግለን ወንድማችን ናትናኤል ብርሃኑ በዝማሬታችን ይዛ በጸሎት እንግዲህ ፈቃደኛ በኋላ ጠይቃለሁ እናታችን ወይዘሮ ጌጤ ተክሏት ማገልገል እስከምትጀምር ድረስ ፈቃደኛ እንጠይቃለን። የመታሰቢያ ጥቅሱ የዛሬው ወዳጅ ሆይ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለን፣ እርሱን እንደምንመስል እናውቃለን ይላለኝ። እግዚአብሔር አምላክ የተመሰገነ ይሁን። ይህንን ደግሞ እንድንሆን እንድንመስል እሱን ሁልጊዜም ጌታ በቃሉ እያስተማረን ስላለ ለዛ እግዚአብሔር እናመሰግናለን። ዛሬም ደግሞ ፈቃዱ ሆኖ ከኛ ጋር ለመሆን በዚህ ይህን ጊዜና ሰዓት አዘጋጅቶልናል። ልባችን ከፍተን መንፈስ ቅዱስን መቀበል እንድንችል ጌታ እንዲረዳን በጸሎትን ጋብዘው እንጸልይ። በዘላለም ፍቅር የወደድከን እግዚአብሔር አምላካችንና አባታችን እጅግ አድርገን እናመሰግንሃለን። ጌታ ሆይ ስለ ቸርነትህ፣ ስለ ጥበቃ፣ ስለምታደርግልን መልካም ነገር ሁሉ ጌታ ሆይ ተመስገን፣ እናመሰግንሃለን። ቀናችን ደግሞ በሰላም አውለህን ስለዚህ ሰዓት ስላበቃህን በአንድ ላይ ሆነን ደግሞ በዚህ መስመር እንድንገናኝ ይህን እድል ስለሰጠህን ጌታ ሆይ እናመሰግንሃለን። ጌታ አባታችንና አምላካችን ደግሞ መሰብሰባችን እንዲሁ በተለምዶ እንዳይሆን ጌታ ሆይ የተሰበሰብነው አንተን ለማግኘት ስለሆነ ፈቃድ እንዲሆን እና በእያንዳንዳችን ሕይወት አንተ እንድትከበር እኛም ደግሞ ፈቃዳችን ወደ አንተ አድርገን እግዚአብሔር አባት አንተን መቀበል እንድንችል መታዘዝ እንድንችል የሚመጣልንን ቃል ደግሞ ማስተዋል እንድንችል እያንዳንዳችን አንተ እንድትረዳን ጊዜያችን አንተ እንድትባረክ መስመሩን አንተ እንድትቆጣጠር ብዙ የጸሎት አደራዎች አሉን። በዚህ መስመር የምንሰጣቸው የተሰጡን እስካሁን የምንጸልይባቸው እግዚአብሔር አባት ለመለስክልን እና ላደረክልን እያመሰገን አሁንም ደግሞ ያንተን እርዳታ የምንፈልግ እጅግ ብዙዎች ነንና እንደ ፈቃድህ የታመሙትን አንተ እንድትምርልን የታፈወሰን ብለው ደግሞ በምስጋና መቅረብ እንዲችሉ አንተ እንድትረዳ አባቶ ደግሞ ያዘኑትን ወገኖቻችንም አንተ እንድታጽናና አምላካችንና አባታችን በብዙ መንገድ ሌላም እንዲሁ እርዳታ የምንፈልግበት ብዙ ነገር አለን። የሰላም አምላክ ሰላም ከእያንዳንዳችን ጋር እንዲሆን በሕይወታችን የሚያስፈልገውን ነገር ሁሉ ለአንተ ነው የምናስረክበው። ምክንያቱም ስለምታደርግልን፣ ስለምትፈጽምልን፣ ስለምትረዳን ለዛ ሁሉ እያመሰገን አሁንም ራሳችን ዝቅ አድርገን በትህትና ወደ አንተ እንቀርባለን። ኃጢአት በደላችን ሁሉ አንተ ይቅር እንድትለን ሁላችንንም ደግሞ ለሰማይ ቤትህ እንድታበቃን በዛሬው ምሽት የሚያገለግሉትን በተለያየ ዘርፍ አንተ እንድትባርክ እና ከእያንዳንዳችን ጋር ሁን። ጸሎታችን ስለሰማህን ተመስገን። ሕያውና ቅዱስ በሆነው በጌታ በኢየሱስ ስም አሜን። እሺ አሁን የዝማሬ ጊዜ ነው የሚኖረን። በመዝሙር የምታገለግሉ ድምጻቸውን አሰሙኝ። ተባረኩ።
ይጀምራለሁ።
እሺ ጋሽ በቄ፣ ከዛ እናታችን ውቢት መሰልሽኝ። እሺ
መዘምራው መዝሙር በድሮ መጽሐፋችን 226 ጊዜያቱም ይሄዳል ወራቱም ይመጣል፣ ወዳጆቻችን ልናይ በቅርብ ያሉትን። ኦ ጌታ ሆይ ነፍሴን አዘጋጃት ለዛች ለታላቅ ቀን። ኦ ጌታ በደምህ ማንጻኝ ኃጢአቴን ማረቅ። ወጀቡ ይነሳል ጥቂት ያንገላታል፣ በኋላ ረፍት ይገኛል ለዛ ጸጥ ያለ ቀን። አዘጋጀኝ ጌታ ለዛች ለታላቅ ቀን፣ በከበረው ደም አንጻኝ ኃጢአቴን ማረቅ። በዚህ ዓለም ስንኖር እንቸገራለን፣ በዚህ ዓለም እናዝናለን ከዛ ሐዘን የለም። አዘጋጀን ጌታ ለዛች ለታላቅ ቀን፣ በከበረው ደም አንጻኝ ኃጢአቴን ማረቅ። ጥቂት ጊዜ ቀርቷል ጌታችን ሊመጣ፣ ለእኛ ስል የሞተልን ከእርሱ ጋር ሊያነግሰን። አዘጋጀን ጌታ ለዛች ለታላቅ ቀን፣ በከበረው ደም አንጻኝ ኃጢአቴን ማረቅ። አሜን
አሜን። እግዚአብሔር ይባርክዎት። እሺ እህታችን ውቤት።
እሺ እግዚአብሔር ይመስገን ስለ ጥቅሱም ስለ ጸሎቱም ስለ መዝሙሩም። የእግዚአብሔር ስም የተመሰገነ ይሁን። እኔም ከ314 ላይ ያለውን የውዳሴ መዝሙር ነው የሚዘምረው። ያው ሁላችንም የምናውቀው ነው። የጥንት አምባ ኢየሱስ ነው ስለ እኔ ተከፈለ፣ ወደ እርሱ ልሸሸግ ከእርሱ ጎን የወጣ ደም ከኃጢአቴ አጠራኝ። ስለዚህ ነው ያዳነ ሕግህን አልፈጸምኩም አምላክ ሆይ በስራዬ፣ ፍቅርም የሞቀ ቢሆን ሌትም ቀንም ባለቅስ ሁሉ ሊያድን አይችልም። አንተ ብቻ አድነ የምሰጥ የለኝም፣ መስቀልም ብቻ አምናለው። አንተ ብቻ አመንሁኝ ጸጋይ ብቻ ያድነኝ፣ ከኃጢአት እጠበኝ ያለዛይን ጠፊን ስያልሳለ ይህወት አይኔ ስዘጋ በሞት በዙፋን ፊት ለፊት በምቀርቡበቱ ቀን አምባዬ ከመከራ ባንተ ጥላ ሸሽገኝ። አሜን። እግዚአብሔር ይባርክ።
አሜን አሜን። እግዚአብሔር ይባርክሽ፣ ጌታ ይርዳን። እሺ ሌላ የሚዘምር
እኔ ዘምራለሁ።
እሺ ለምለም።
እሺ እንደምን አላችሁ? መዝሙር 110 መልህቅስ ጸንቶ ይዘን ይሆን የሚለውን ዘምራለሁ። መልህቅስ ጸንቶ ይዘን ይሆን በጭንቀት ሞገድ ስትከበብ፣ ሞገድ ሲነሳ ሀብል ሲገተር መልክህ ይዛል ይለቃል። የነፍስ ጠባቂ መልህቅ አለን፣ ሞገድ ሲነሳን አንፈራም። የኢየሱስ ፍቅር መልህቃችን፣ የማይናወጥ ጽኑ አምባችን። እናፊት ታስር ጽንቶ ይዛል መድኃኒታችን አስሮታልና አብሉም ከርሱ ልቦዳን ተደርሷል በአምላካዊ ኃይል ሚጸናል የነፍስ ጠባቂ መልህቅ አለን ሞገድ ሲነሳን አንፈራም የኢየሱስ ፍቅር መልህቃችን የማይናወጥ ጽኑ አምባችን በሞት ጎር ጊዜ በእርግጥ ይዛል ውሃው ትንፋሻችንን ሲያበርደው በተነሳው ሞገድ አንወድቅም ተስፋችን ከኛ ጋራ ከሆነ የነፍስ ጠባቂ መልህቅ አለን ሞገድ ሲነሳን አንፈራም የኢየሱስ ፍቅር መልህቃችን የማይናወጥ ጽኑ አምባችን ዓይናችንን የፀሐይ ግባት ሲያይ የእንቁን በራፍ ሲያበራልን ወደ ሰማይ ዳርቻ እንግፋ ማይበሉ ለዘላለም እንዲያል የነፍስ ጠባቂ መልህቅ አለን ሞገድ ሲነሳን አንፈራም የኢየሱስ ፍቅር መልህቃችን የማይናወጥ ጽኑ አምባችን የነፍስ ጠባቂ መልህቅ አለን ሞገድ ሲነሳን አንፈራም የኢየሱስ ፍቅር መልህቃችን የማይናወጥ ጽኑ አምባችን አሜን
አሜን ተባረኪ
አሜን
እሺ እሻክስታንቻም ዘመት
ማሱና ገኘው ሰባሁለት እንዴት ያለ የደስታ ግንኙነት ይሆናል የቅዱሳን ስደት ያበቃ ወዲያው ክርስቶስ ጌታ በክብር ይገለጣል በክብሩ ግርማና የዋለ የጻድቃን መቃብር ወለል ብሎ ይከፈታል በክርስቶስ የሞቱት ይነሳሉ በሚሊዮን የሚቆጠሩ ጻድቃን ጋራ በአዲሷ መሬት እንኖራለን ይመለሳል 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 አውቃለሁ ሊወስደን ይመጣል እንደገና ሲጠብቁት የኖሩትን ወደ ክብር ሊወስደን ይመጣል መለያ የተሌለበት እንኖራለን የደህንነት መዝሙር እየዘመን ከደቡብ ከሰሜን ጸጋን ሁሉ ይመለጣሉ የሰማይን ንጉሥ ሊያከብሩ መለያየት የለበትም አይድን እንኖራለን የደህንነት መዝሙር እየዘመን ከደቡብ ከሰሜን ጸጋን ሁሉ ይመጣሉ የሰማይ ንጉሥ ሊያከብሩ ይመለሳል 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 አውቃለሁ ሊወስደን ይመጣል እንደገና ሲጠብቁት የኖሩትን ወደ ክብሩ ሊወስደን ይመጣል ሃሌሉያ አሜን ሃሌሉያ እንደገና በቅርቡ ሰማ ጠብቁ በተስፋ በደስታና በትዕግስት የክብር አክሊልን ጭናለን። ይመለሳል 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 አውቃለሁ ሊወስደን ይመጣል እንደገና። ሲጠብቁት የኖሩትን ወደ ክብር ሊወስደን ይመጣል ወደ ክብር ሊወስደን
አሜን። እግዚአብሔር ይባርክሽ። እሺ፣ ሌላ ምን ዘመር?
ለምለም።
እሺ ሲስተር ዘምሪን።
እሺ፣ እግዚአብሔርልኝ 186 በደሜ መላ ምንጭ አለ የሚለው ነው ዘምረው። በደሜ መላ ምንጭ አለ ተቀዳ ከክርስቶስ ከዚያም የታጠቡ ኃጥአን ከበደል ነጹ ከበደል ነጹ ከበደል ነጹ ከዚያም የታጠቡ ኃጥአን ከበደል ነጹ ያሟቹ ሌባ ደስ አለው ያንን ምንጭ በማየት እኔም እንደርሱ የበደልኩ ከዚያ ነጻለው ከዚያ ነጻለው ከዚያ ነጻለው እኔም እንደርሱ የበደልኩ ከዚያ ነጻለው አንተ የሞትህልኝ ጠቦት የደም ኃይል አለው የሚሞቱ ሰዎች ሁሉ እስኪነጹ ድረስ እስኪነጹ ድረስ እስኪነጹ ድረስ የሚሞቱ ሰዎች ሁሉ እስኪነጹ ድረስ ያን ምንጭ ካየሁ በሃይማኖት ያዳነኝን ከሞት የገዛኝ ፍቅር ብቻ ነው ነፍሴን የሚያረካው ነፍሴን የሚያረካው ነፍሴን የሚያረካው የገዛኝ ፍቅር ብቻ ነው ነፍሴን የሚያረካው። አሜን
አሜን አሜን። እግዚአብሔር ይባርካችሁ በዝማሬ ያገለገላችሁት ወገኖች፣ ጥሩ የዝማሬ ጊዜ ነበረን። ጌታ የተመሰገነ ይሁን። አሁን እንግዲህ ሰንበት ትምህርት የምንወያይበት ጊዜ ደርሷልኝ። መስመሩን ሰንበት ትምህርት ለሚያወያየን ወንድማችን ጋሻው እለቃለሁ። ተባረክ። ጌታ መንፈስ ካንተ ጋር ይሁን።
አሜን። እንዴት ሰነበታችሁ ወገኖች? እግዚአብሔር አሁንም ሌላ ሳምንት ሰጥቶን እዚህ ደረጃ ስለደረስን እዚህ ቀን ስለደረስን የተመሰገነ ይሁን። የዛሬው ትምህርታችን 13ኛው ነው። በአጠቃላይ
የመጨረሻው
አዎ፣ የመጨረሻው 13ኛው ከእግዚአብሔር ጋር ያለን ግንኙነት ማሳደግ የሚለው 13ኛው ወደ ዘላለም ይላል። ወደ ዘላለምነትም ማለት ይቻላል። እንደ ጉግል ከሆነ ጉግል እንደተረጎመው መታሰቢያ ጥቅስ፣ ወዳጆች ወይ እኛ አሁን የእግዚአብሔር ልጆች ነን አለ። ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጽበት ጊዜ እናየዋለንና እሱን እንደምንመስል እናውቃለን ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 2 እንደገና ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን ወደፊት ምን እንደምንሆን ገና አልተገለጸም እርሱ በሚገለጽበት ጊዜ እናየዋለንና አሁንም እርሱን እንደምንመስል እናውቃለን ይላል እና ያው የቅዳሜው መጪው ጊዜ እንዴት እንደሚጠብቀን ምን እንደሚያጋጥመን አንዳንድ አስፈሪ ወይም አስደሳች አስደንጋጭና አስደናቂ ሊሆን ይችላል ይላል የወደፊቱ ነገር መጪውን ጊዜ ስለማናውቀው ምን ይሆን ብለን ብዙ ሳናስብ አንቀርም ኢየሱስ እንዳለው
ትንሽ ድምፅ ጨመረፍ ብታረግልን
እሺ እሺ ስፒከር ላድርገው ይቻለው እሱ ነው እሺ All right. ቴክኖሎጂ አንዳንድ ጊዜ እንደፈለገ ነው ራሱን የሚሄደው። እሺ አሁን ይሻላል ብዬ እገምታለሁ። እና ያ ስለመጪው ጊዜ ይናገራል ግን ኢየሱስ ታማኝ እንደሆነና እውነተኛ እንደሆነ ራእይ 3:14 ላይ ይናገራል። ወደፊቱ አስቸጋሪ ጊዜ ይኖራሉ ብሎ ተናግሯል ማቴዎስ ላይ መጣለህ ብሎ ተናግሮ ነበር በብሉይ ኪዳን እንደተወለደ አይተናል ወልዶ እንደተፈጠረ እንደሞተ ለኃጢአታችን ሲል አሟሟቱንም ተናግሮ ነበር ከልብሱ ሳይቀር ልብሱን እንደሚካፈል ሁሉ ተናግሮ ነበር ግልጽ አርጎ የተናገረው ነገር ነው አሁን ደግሞ መጣለሁ ብሏል እንደሚመጣ ቃል ገብቷል ይላል እና ነገር ግን ፈጽሞ እንደማይተወንና እንደማይጥለን ቃል ገብቷል ይላል እሱ የተናገረው ትክክል ያደርጋል አድርጓልም ያደርጋልም ይላል በመጨረሻ የሚጸና እርሱ ይድናል ይላል እንድንጸና ነው እኛ በእኛ በኩል ይጎል እንደሆነ እንጂ በእሱ እንደማይጎል እናያለንና እንደማይተወን ደግሞ ቃል ገብቶልናልና ቃል ጠባቂነቱን በደንብ አድርጎ ተምረነዋል በሰንበት ትምህርታችንም ከልጅነታችን በታሪክ መልክም በህፃናት ታሪክ እየተባለ የዓለም ታሪክ እየተባለ የህፃናት ሰንበት ትምህርት እየተባለ ትንሽነታችን ጀምሮ ስለሱ ስንማር ትልቅ ነገር የተማርነው አማኝነቱን ነው። በምድራዊ የቀሩን ቀናት ምንም ያህል ቢሆኑ አይኖቻችንን በክርስቶስ ላይ እናተኩር ይላል። ባለመዝሙሩም ተናግሯል አይኖቼ ሁልጊዜ ወደ እግዚአብሔር ናቸው እግሮቼን ከወጥመድ የሚያላቅቃቸው እርሱ ነውና ባለመዝሙር 25:15 ላይ እና ሐሳባችን አእምሯችን ወደሱ መሆን እንዳለበት ሰማይ ምን እንደሚመስል በዋናነት ከፈጠረን ከሞት ድረስ ከወደደን ከኃጢአታችን ከተበጀን እና በቅርቡ ከሚመጣው ጋር መሆን ምን ያህል አስደናቂ እንደሚሆን እንማራለን ይላል ከዚያ ግን ያው ከሱ ጋር በእምነት መቆየት እንድንችል ነው የሚያሳስበን እንድን አደርግም የሚጠብቅብን የሁዱ ደግሞ ዛሬን መኖር ይላል እንግዲህ ያው ዓለማችንን ስናያት ጦርነቱም ቸነፈሩም ችግሩም የመሬት መንቀጥቀጡም በጣም የከፋበት ጊዜ ነው አሁን ባለፈው ታረቁ ይባላል ኢራን እና አሜሪካ ግን ከእያንዳንዳችን ኪስ ማንም አላሸነፈም ማንም በድል አልተወጣውም ሁላችንም ነው የተመታን ከእያንዳንዱ ከጎዳና ተዳዳሪ ጀምሮ ከባለ ሀብቱ የትኛውም የዓለም ክፍል ያልተጎዳ የለም። ገንዘብ በወጭ በማውጣት የእንቁላል ዋጋ፣ የነዳጅ ዋጋ፣ የምግብ ዋጋ፣ የመኖሪያ ዋጋ፣ የአውሮፕላን በረራ ወጫችን ሁሉ ጨምሯል። እና ወደድንም ጠላንም ጦርነቱ ሁላችንም ነው የጎዳን። ራን አሸነፈች ምናምን ራን ምንም አታሸንፍም አንደኛ ያለጠባትን ሰው መተካት አትችልም ያለ ኢንፍራስትራክቸሯ ወይንም ይሄ ምንድነው የሚባለው መንገዶቿ አውሮፕላን ማረፊያዎቿ ሆስፒታል ትምህርት ቤት እነዛ ወጣቶች ህፃናት የተገደሉ ይሄን ያህል ገንዘብ ሰጣለው ብላለች አሜሪካ ግን ገንዘብ እሷም ዝም ብላ የምታትመው ነገር ነው እንደማተሚያ ቤትና አሜሪካም ምንም አታጣም ያው ሰላሙን እያያችሁት ነው እዚህ ሀገር ምንም ነገር የለም እዛ የሰው ሀገር ሄደው ደብድቦ ሲመጡ እና በጣም የሚያሳዝን ጊዜ ነው እና ጦርነቱም ትክክል ያልሆነ ነገር የምናይበት ዘመን ነው በቃ ምንም ዝም ብሎ አስቀያሚ ነገር ትንሽ ነገር ዝንብ የምታክል እና ወፍ የምታክል ነገር ድሮን የምትባል ተሰራች $2,000 ትልቅ ህንፃ ማፍረስ እና አንድ ከተማ አንድ ትምህርት ቤት አንድ ሆስፒታል መደምሰስ የሚቻልበት አስቀያሚ ጊዜ ነው ያለንበት እና ጦርና ጦር ወሬዎች በሀገራት በሌሎች ሀገራት ላይ ሲነሱ ረሃብ፣ ቸነፈር፣ የመሬት መንቀጥቀጥ እና ስደት እነዚህም ሁሉ እናያለን ሁሉ ነገር መጨረሻ ቀርቧል ስለዚህ መጸለይ እንድትችሉ ንቁ አእምሮ ይኑራችሁ ይሄ ደግሞ ጥሩ አባባል ነው አእምሮ ይኑራችሁ የሚለው በሌላ ነገር የተበከለ አእምሮ አይደለም በአደንዛዥ በመሳይ ነገሮች በስፖርት ራሱ ስፖርት አሁን የእግር ኳስ ጊዜ $1,000-$2,000 እየከፈሉ የሚገቡ አሉ ስፖርት ለማየት በጣም ይገርማል ስንት ሀገር ተጉዞ የሚሄዱ አንዲት ኳስ ለማየት እዛ እዚህ ስትሯሯጥ እና በሚገርም ሁኔታ የሰውን ልጅ የሚያሳክረው ነገር ለአንዳችን ትንሽ ነገር ሊሆን ይችላል ለአንዱ ግን ትልቅ ሆኖ ይታየዋል እና ከዛ ነጻ ስመሆን ነው ባለ አእምሮ የምንባለው ራሳችንም የምትገዙ ሆኑ ሌላ ደግሞ በአእምሯችን ሴሰኝነት ካለ ቁማርተኝነት ካለ መጠጥ ካለ ምንዝር ሱሰት ካለ ለምን መውደድ ካለ ገንዘብን መውደድ ካለ በቃ የተቀን ተነስተን ተኝተን የምናስበው ገንዘብ ከሆነ ባለ አእምሮ አይደለንም ራሳችንም አልገዛንም እና እንደምንጠፋ እያረጋገጥን ነው ይህ ከሆነ እግዚአብሔር ጋር ያለንን የግል ግንኙነት ለማጠናከር ጊዜው አሁን ነው ይላል ምክንያቱም ነገን ማንንም በእጁ የያዘ የለም እና ህይወት አጭር ናት ይላል እና መጠንከር እንዳለብን የህይወታችንን አጭርነት ስናይ የበለጠ ወደ እሱ መቅረብ እና አንዳንድ ጊዜ ሳናውቀው እዚያ ከተማ ነው ጥሮታ የምንወጣ እዚህ ነው እንደዚህ የምናረግ ብለን እና ከማችን እንኖራለን ግን እግዚአብሔር ነው የሚያውቀው ያቺ ሳጥን ውስጥ የምንገባበት ጊዜ መቼ እንደምትሆን እሺ ለጥቂት ጊዜ የማይታይና ከዚያ የሚጠፋ ጭጋግ ነው ይላል ይሄ ደግሞ የምናገኘው ነገር በእጃችን የምንሳሳለት ነገር ሁሉ እና ይህን የሚለን መዝሙረ ዳዊት 80 አካባቢ ያለውን ጥቅስ እንድናነብ ይነግረናል 80 ቁጥር 19 ላይ ፊትህም አብራኛንም እኛም እንድናለን ይላል እና እንዴት አድርጎ እንደሚማጸነው እግዚአብሔር እንዲቀርበው ባለ መዝሙሩና እኛም ይለውን እኔም ይለውን ወደኛ እንቀይርና እናም በበላል ካንድ እስከ 3 ከ14 ከ17 እና 19 እና ፊቱን ያብራልን ነው ዋናው እና በተለይ የእርሱ ጽድቅ ብቻ እንደሚያድነው በማወቅ እግዚአብሔር ፍቱም በአንተ ላይ የአብራ የሚለውን እንዴት ተረዱት ይላል እሱ ሲያበራልን ፈውስ ነው እሱ ሲያበራልን ብርሃን ነው እሺ የሰኞ ደግሞ ፊት ለፊት በመጨረሻ ፊት ለፊት ይላል የተፈጠርነው ከእግዚአብሔር ጋር እንድንቀራረብ ነው ይላል እና ሌት ተቀን ወደ እሱ ነው መስገድ ያለብን ወደ እሱ ነው መቅረብ ያለብን የሰውን ልጅ ከፈጠረ ጀምሮ እግዚአብሔር ከእርሱ ጋር ያለንን የተበላሸ ግንኙነት ወደ ነበረው ለመመለስ የቻለውን አድርጓል በሱ ምንም የቀረ ነገር የለም ሁሉን ነገር አድርጎልናል ዘላለማዊ የልባችን ውስጥ ዘላለማዊነትን በልባችን ውስጥ አስቀምጧል ነገር ግን የሰው ልጆች እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን ሊረዱ አይችሉም ይላል መክብብ 3:11 ለዛ ነው መታሰቢያችን ጥቅሳችን ላይም ወደፊት ምን እንደምንሆን ገና አልተገለጠልንም የሚል እና በሚገርም ሁኔታ ያያይዘዋል። ከዛ ይቀጥልና እሱ ሲመጣ አይኖች ሁሉ እንደሚያዩት የሰው ልጅ የሚመስል እንዴት ትንሽ ደመና እንደምትታይ፣ ከዛ በኋላ የሰው ልጅ እንዴት ወደ ምድር እንደሚመጣ የሰው ልጅ የሚመስል በራሱ ላይ ወርቅ አክሊል በእጁ ስለታማ እጅድ ያለው ይላል ራእይ ላይ። እና አንዳንዱ አገላለጽ በጣም ሞክሯል በሚችለው በሰውኛ ቋንቋ እንድንረዳው ለእኛም እንዲረክብን እሱንም ለማስረዳት ሞክሯል እንጂ ከዚህ የበለጠ እንደሚሆን አልጠራጠርም። ምክንያቱም ብዙ ነገር በሰው ቋንቋ ሊነገር ማድግዝግዝ ነው የምናየው እና በግድግዝግዝ የሚያይ ሰው እና ፍንትው ብሎ የሚያይ ሰው የተለያየ ነገር ነው። ኢየሱስ በሺዎች የሚቆጠሩ መላእክት አጅቦ እና ሁሉም አይኖች አዩታል ይላል። ሲወርድ እግዚአብሔርን የመለከት ድምፅ ሲሰሙ በክርስቶስ የሞቱ ሰዎች መቃብሮች ይከፈታሉ ይላል። የሚጠራቸውን ድምፅ ያውቃሉ። ዮሐንስ 5:28 ቀጥሎ ምን ይሆናል? ተሰሎንቄ ላይ አለ። በዋናነት ጳውሎስ ፊልጵስዩስ ላይ የጻፈው ሌላው እና ይቀጥላል። እንዴት ያለ እጅግ አስደናቂ ድንቅ ሀሳብ ነው ይላል። አንድ ቀን ኢየሱስን እናየዋለን ይላል። ይቀጥላል እና ስለዚህ ነው እንግዲህ መለከት እንደሚነፋ አይኖች ሁሉ እንደሚያዩት እኛ እስከዛ ድረስ በጸሎት መጽናት እንዳለብን ከሱ ጋር የበለጠ መቅረብ እንዳለብን ይናገራል። የዛሬው ደግሞ ስለ ሙሽራይቱ ነው። ራሶቻችን ለጸሎት ዝግ እናድርግና እንጸልይ። ጋር አምላካችን እናመሰግናለን። በሳምንቱን በደንብ ጠብቀህ ምንም ሳይጎልብን ጌታ ሆይ አንተ እዚህ ስላደረስን እናመሰግናለን። ጌታ ሆይ በመጣት መውጋታችን አንተ ጠባቂያችን ነበርክ፣ እረኛችን ነበርክ። አሁኑ ለዚች ጊዜ አድርሰህናል። ቃልህን በምናነብበት በምናዳምጥበት በምንሰማበት ጊዜ አእምሯችን የሚሰርቀውን መንፈስ አንተ ከኛ ታስወግድና ጌታ ሆይ ልባችን ወደ አንተ የበለጠ እንዲቀርብ እንድንማር አደርገን ዘንድ ተምረነው ደግሞ ጌታ ሆይ በተግባር እንድተረጉመው እንዲሆን እንለምንሃለን። ጌታ ሆይ ሙሽራይቱ ማናት? ሙሽሮቹ እነማን ናቸው? ሙሽራውስ ማን ነው የሚለው ነገር ጌታ ሆይ በሰውኛ እንድታስረዳን እየሞከርክ ነው እንጂ በጣም የጠለቀ ምስጢር ነው። እንድናስተውለው አንተ ልባችንን ክፈትልን። አሁን እስከ ዘላለም አትለየን። በጸሎታችን አስቡን። ብዙዎች አሉ የሚጠይቁ፣ የሚነገርም የማይነገርም ጸሎት በየልቦናችን ብዙ ጥያቄ አለ። ጌታ ሆይ በዛም ሁሉ አንተ መልስ ሆነን እንንም ቃል በምናነብበት ጊዜ እንድናስተውለው እርዳን። በአንድ ልጅ በመድኃኒታችን እና በጌታችን በኢየሱስ ክርስቶስ ስም አሜን። እሺ ሙሽራይቱ ይላል በጳጢሞስ የመከረኛ ዮሐንስ በተወረወረ ጊዜ እግዚአብሔር የሰማይቱን ራእይ በደንብ አድርጎ ለሱ ነገረው፣ አሳየው። እሱ ከከተማ አርቆ ባዶ ገላጣ የሆነች ደሴት ላይ ነበር የተወረወረ። ሰው ልጅ ጨለማ ላይ የጣለው መስሎት ነበረ፣ ግን እሱ ምስጢሩን አሳየው ባለ ራእዩን። እናች ሙሽራ ማናት? ወይስ ምንድን ነው ሙሽራው? ማን ነው ሙሽራው የሚለውን ዛሬ እንወያያለን። እሺ መጀመሪያው ጥቅስ ራእይ ምዕራፍ 21:9-11 እናንብበላል። ዮሐንስ ለዘላለም ከእግዚአብሔር ጋር ስንገናኝ ምን እንደሚመስል የሚያሳይ ራእይ ታይቶታል ይልና ይህን ያንብቡ። ምን ንጽጽር ተቀምጧል እና ለምን ጥቅም ላይ እንደዋለ ያስባሉ ይላል። እሺ ራእይ ምዕራፍ 21:9
ቁጥር ስንት ነው?
ራእይ ዮሐንስ ምዕራፍ 21:9-11
21:9-11 እንዲህ ይላል። ሰባቱም ኋለኞች መቅሰፍቶች የሞሉባቸውን ሰባቱን
ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህና የበጉን ሚስት ሙሽራይቱን አሳይሃለሁ ብሎ ተናገረኝ። በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ። የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗም እጅግ እንደከበረ ድንጋይ እንደ ያሰጴድ ድንጋይ ሆኖ እንደ ብርሌ የጠራ ነበር። እስከ ስንት ነው?
እስከዛ ድረስ ነው፣ እስከ 11 ተባርሽ። እና ንጽጽሩ ከዚህ ከእንቁ ከተለየ ያ ያሰጴድ የሚባል ድንጋይ እና ከብርሌ የጠራ ይላል። እንደ ብርሌ የጠራ ንጽጽሩ እሱ ነው። ለምን ጥቅም ላይ እንደዋለ ያስባሉ ይላል። ያው ለማብራራት ነገሩን ለማሳየት ሞከረ። ያየውን በመንፈስ ወደ ታላቅና ወደ ረጅም ተራራ ወሰደኝ ካለ በኋላ እግዚአብሔርም ክብር ያለባት አዲስቱን ከተማ ኢየሩሳሌምን ከሰማይ እግዚአብሔር ዘንድ ስትወርድ አሳየ። ብርሃኗም እጅግ እንደከበረ ድንጋይ እና ይሄ ነው እንደዚህ ብሎ የተናገረው። ሙሽራይቱ ውብ ናት እና የሰርጓ ቀን ሁሉም ሰው ሊያያት ይፈልጋል። የሰርግ ቀን ለሙሽራና ለሙሽሪት አብሮ መኖር የሚጀምርበት አዲስ ምዕራፍ ነው። እናም ይህ ደግሞ ከእግዚአብሔር ጋር ባለን ግንኙነት ላይ በእውነት ይሆናል። ኢየሱስ ለእኛ ቦታ ሲያዘጋጅ ቆይተዋል። ለመግለጽ በጣም አስቸጋሪ የሆነ ውብ ቦታ እንግዲህ አይን ያላየ የሰው አይን ያላየው ይላል፣ ያል ጆሮም ያልሰማው ይላል። ለማስተዋል የማይቻል ነገር ነው። እንዲያውም የሰው ልጅ ቋንቋ የጻድቃንን ሽልማት ለመግለጽ በቂ አይደለም ይላል። ውስን ነው የኛ ቋንቋ። የሚገባቸው የሚያዩት ብቻ ናቸው። ውስን የሆነ አእምሮ የእግዚአብሔርን ገነት ክብር ሊረዳ አይችልም ትላለች ኤለን ዋይት 675 ታላቁ ተጋድሎ ላይ እና አዲስቱ ሰማይን እና አዲስቱ ምድር ምን እንደሚመስሉ በእርግጥ አሳባችሁ በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሆን ይላል። አሳባችሁ በላይ ያለው ኮሎሳይስ ላይ እና ይሄ ነገር እንግዲህ ዮሐንስ በደንብ አድርጎ በራእይ ያየውን ሊያብራራ ሞክሯል። እና ይህን ሰርግ በጉጉት እንደመጠባበቅ አድርጎ ያነጻጽረዋል ከምድር ካሉ ነገሮች ውስጥ። እና ቆሎሳይስ 3:2 ያሳስበናል ጳውሎስ፣ ሀሳባችሁ በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሆን። እግዚአብሔር ለዚህ ሰርግ በጥንቃቄ እየተዘጋጀ ነው። እናም ይህ ሰርግ በድንገት እንዳይዘን አልፈለገም ይላል ማቴዎስ 1:4 ከዛ ደግሞ 25:1-13 ሁለቱ ሰርጎች ሁለት ሰርጎች ይጠቀሳሉ። አንዱ ሰርግ ማቴዎስ 22:1-14 ያለው ነው። ሁለተኛው ማቴዎስ 25:1-13 ይመልከቱ ይላል። የሚያነብልኝ ሰው
ማቴዎስ ስንት አለ?
ማቴዎስ የመጀመሪያው 22:1-14
እሺ። ማቴዎስ 22:1-14 አሁን ላነበው። ሄሎ።
አዎ፣ ታንክ ዩ
22:1-14 እሺ። እንዲህ ይላል፣ ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህ አለ፣ መንግሥተ ሰማያት ለልጁ ሰርግ ያደረገን ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞ ሌሎችን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎችና የሰቡት ከብቶች ታርደዋል፣ ሁሉም ተዘጋጅቷል ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄዱ። ሄደ የቀሩትም ባሮችን ይዘው አንገላቷቸው ገደሏቸው። ንጉሱም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉ ውስጥ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበት አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱም ዝም አለ። በዚያን ጊዜ ንጉሱ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና ይላል።
አሜን። እግዚአብሔር ይስጥልኝ። ልክ ነው። እንግዲህ ይሄ ነው አንዱ ትምህርት። ይሄ ባለ ሰርግ ሰው ጠርቶ የተጠሩት መጀመሪያ ንቀው አልመጣም እንዳሉ፣ ሁለተኛ ሲልክ ጭራሽ ተደባዳቢ ሆነው የደበደቡ ሰዎች ነበሩ። እሱን ትቶ ሌሎቹን ጠራ። እኛንን እንግዲህ እዚህ ላይ የተጠራ ነው እና ግን አንዳንድ ሰው ሰርግ ሲሄድ እንኳን በማዕረግ ቤተ ክርስቲያንም ሲመጣ በማዕረግ መልበስ በጣም ይከብዳቸዋሉ። ለምን እንደሆነ አላውቅም። አንድ ጓደኛዬ ከወንድሙ ጋር እንደተጣሉ የቀሩዋሉ ለሰርጌ ይሄን የስትሪት ልብስ እንደው በየቤተ ክርስቲያኑ ስታበሽ ቀኝ እንደነበር ለሰርጌ ሱፍ ማድረግ አለብህ ተብሎ እንደለመደው ጂንስ እና ቲሸርቱን አድርጎ መጣ። በዛ ጠልሶት ቀረና ሰውን እንኳን ያናዳልና ይሄ በነፃ የሚሰጥ ልብስ ነው፣ ለእኛም የታደልነው ልብስ ነው፣ ይሄን እንድንቀበል ጥሪውን መቀበላችን ጥሩ ሳለ የራሳችን ጽድቅ ይበቃናል ካልና ልብሱን የእሱን ጽድቅ ካለበትን ቅጣቱ ለእኛው ነው እና ወደ መጨረሻ እንዳለው የተጠሩ ብዙዎች ተመረጡ፣ ግን ጥቂቶች ናቸው። የምንመረጠው እሱን በመምረጥ ነው፣ እሱ ያለንን በመታዘዝ ነው፣ ማንነቱን በማወቅ ነው። እና የምሳሌ አነጋገር በምሳሌ የተማርነው እንዲጠቅመን እንዲህ መሆን አለበት። በህይወታችን እሱን እንድንመርጠውና ስንታደም አንደኛም ቢያለ ማለት ወደ ራሳችን ስራ ለመሄድ ወይንም ሊጠራን የመጣን ሰው መደብደብ ሌላ ጥጋብ ነው። ሶስተኛ ደግሞ ልንመጣ ከሆነም ሰምተን ስንመጣ የእሱን ጽድቅ ነው እንጂ የራሳችን ጽድቅ እንዳንለብስ ነው የዋናው ትምህርት። እቺ ሁለተኛው ደግሞ ማቴዎስ 25 1 እስከ 13 ደግሞ ስለ ቆነጃጅት ይነገራል።
እሺ አነባለሁ። ማቴዎስ 25 ከአንድ እስከ
13።
በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ተቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃት ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላም ደግሞ የጠሩት ቆነጃጅት መጡና ጌታ ሆይ ከፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ።
ይህም ሌላው ሊያመልጠን የማይገባ ነገር በመንፈስ ቅዱስ መሞላት እንዳለብንና መድከም መተኛት ቢኖርም በመንፈስ እንደተሞላን መኖር እንዳለብን ትልቅ ትምህርት እየሰጠን ነው።
13 ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል።
አሜን አሜን። ጨረሽ መስሎኝ ነው። ይቅርታ። እና በጣም ጥሩ ተባረኪ። ይቀጥላል። መጠንቀቅ እንዳለብን፣ ጸግተን መጠበቅ እንዳለብን፣ የእሱን ጽድቅ መልበስ እንዳለብን፣ በመንፈስ ቅዱስ መሞላት እንዳለብን ነው እንግዲህ የዛሬው ትምህርት። እና ይቀጥላል። ከዛ ምን ያህል አጽናፈ ዓለም ይህንን ክስተት የሚያይ ጉባኤ ነው። እናም በዚህ ታሪክ ውስጥ እንግዲህ ካሉት ማዕከላዊ ሰዎች መካከል ጥቂቶቹ ነን አለ። ኢየሱስ ዳግም ሲመጣ ይወስደንና ሙሽራ ከሆነችው ከዚች ከተማ ጋር እንቀላቀላለን ይላል። ይሄ ሙሽራ የሚለው ሁለት ነገር ነው። አንዱ ህዝቡን ይላል። የእግዚአብሔር ህዝብ ቅዱሳን ሙሽራ ተብሎ ይጠራሉ ይላል። ሁለተኛ ደግሞ ቅድስቲቱም ከተማ ነው። እንግዲህ ያው ቤተክርስቲያንን አሁን ለምሳሌ ቤተክርስቲያን ሲባል ምዕመኑ ነው እንጂ ህንፃው ብቻ አይደለም። ህንፃውም ቤተክርስቲያን ነው፣ አማኝም የቤተክርስቲያን አባል ሆኖ ከቤተክርስቲያኗ ጋር እንደሚቆጠር ነው። እና ይሄ ሙሽራይቱ ሲል ቅድስቲቱን ኢየሩሳሌም ይናገራል። እኛንም በቃል ኪዳን የያዘን ስለሆነ እኛ ሙሽሮቹ ሁለት ትርጉም ያለው የአንድ ሁለት ጥቅሜ እንደ አይነት ነገር ነው። ሁለት ነገር ነው በአንድ ላይ የሚጠራው እና ሁለቱንም እንድናስተውል ነው። ምናልባት ቅድስት ከተማ አዲስ ኢየሩሳሌም ከእግዚአብሔር ከሰማይ ወርደው ለባሏ እንደተሸለመች ሙሽራ ተዘጋጅተው ስለሚገኙ ሊሆን ይችላል ይላል። ይህ የቅድስት ከተማ ውብ መግለጫ ከእግዚአብሔር ሕዝብ እና ከከተማው መካከል የጠበቀ ግንኙነት እንዳለ ያሳያል። ምክንያቱም ሁለቱም ሙሽራ ተብለው ተጠርተዋል። አንድ ሳንቲም ሁለት ገጽታ እንደማለት ነው። መጽሐፍ ቅዱስ የእግዚአብሔር መንግስት መዲና እና ወኪል የሆነችውን ቅድስቷን ከተማ አዲሲቱ ኢየሩሳሌምን የበጉ ሚስት ሙሽራ የሚል ዝርዝር መግለጫ ይሰጣል። ኤለን ጂ ዋይት ታላቁ ተጋድሎ 426 ራእይ 21 9 እስከ 27ን ያንብቡ። በምናባችን ለመሳል ምን ያህል የሚከብደን ምን ያክል የሚከብደን ለምንድን ነው ይላል። አእምሯችንን በዚህ ቦታ ቃል በተገባልን ተስፋ ላይ ማድረግ መጀመር የምንችለው እንዴት ነው ይላል። እንግዲህ ወደ እሱ የበለጠ መጠጋት፣ ቃሉን ማንበብ፣ ቤተቅም ወደ እሱ መማለል ነው። መንፈስ ቅዱስ መሞላት ነው። መዘጋጀት የእሱን ጽድቅ መልበስ ነው። ሌላ ግልጽ ነው። ይሄ በደንብ አድርጎ ነው ያስተማረን የዛሬው ትምህርት ላይ። እሺ ራእይ 21 9 እስከ 27ን አንብቡልንና ከዛ በኋላ አንድ 10 ደቂቃ ይቀረናል። ሀሳብ ተዘጋጅና ተጣጥሎ
ታነባለህ። 21 9
እስከ 27
ሰባቱ ኋለኞች መቅሰፍቶች የሞሉባቸውን ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህ ና የበጉን ሚስት ሙሽራይቱን አሳይሃለሁ ብሎ ተናገረኝ። በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ። የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗም እጅግ እንደከበረ ድንጋይ እንደ ኢያሰጲድ ድንጋይ ሆኖ እንደ ብርሌ የጠራ ነበረ። ታላቅና ረጅም ቅጥር ነበራት። 12 ደጆች ነበሯት። በደጆችም 12 መላእክት ቆሙ። የአስራ ሁለቱም የእስራኤል ልጆች ነገዶች ስም ተጽፎባቸው ነበር።
በምስራቅ ሶስት ደጆች፣ በሰሜንም ሶስት ደጆች፣ በደቡብም ሶስት ደጆች፣ በምዕራብም ሶስት ደጆች ነበሩ። ለከተማይቱም ቅጥር 12 መሰረቶች ነበሯት። በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር። ተናገረኝም፣ ከተማይቱንና ደጆቿን ቅጥሯንም ይለካ ዘንድ የወርቅ ዘንግ ነበረው። ከተማይቱ አራት ማዕዘን ነበራት። ርዝመቷም እንደ ስፋቷ ልክ ነበር። ከተማይቱንም በዘንግ ለካት፣ 12ም ሺ ምዕራፍ ሆነች። ርዝመቷና ስፋቷም ከፍታውም ትክክል ነው። ቅጥሯንም ለካ 144 ክንድ በሰው ልክ፣ እርሱም በመላእክ ልክ። ቅጥሯም ከኢያሰጲድ የተሰራ ነበር። ከተማይቱም ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረች። የከተማይቱም ቅጥር መሰረት በከበረ ድንጋይ ሁሉ ተጌጦ ነበር። ፊተኛው መሰረት ኢያሰጲድ፣ ሁለተኛው ሰንጴር፣ ሶስተኛው ኬልቄዶን፣ አራተኛው መረድ። እስከ 19 ነው።
እሺ፣ አስተማማኝ ነው። ችግር የለም። እና ይሄ ነው እንግዲህ የተከፈተ ቴሌፎን አለ መሰለኝ፣ እያስተጋባ ነው። እሺ። እና በሚገርም ሁኔታ ነው እንግዲህ በአእምሯችንን እንዴት ወርቅ ሲል እነኚህ የተለያዩ ማዕድኖችን ሲጠቅስ በአእምሯችን ለመጻፍ በጣም ያስቸግራል። እና ለምን አይተን አናውቅም እንደዚህ አይነት ከተማ። እኔ መጀመሪያ ጊዜ እንግሊዝ ሀገር ነው ወደዚህ ሀገር ስመጣ ያረፍኩት ለንደን። እና እኔ ያልኩት በጣም በሚገርም ሁኔታ እንደ ሰማይ አይነት ስዕል ነው በአእምሮ የነበረውን። ያረፍኩት ግን ጥር ላይ ነበረ፣ ማለት በብርድ ጊዜ። ወይ ገሃነም ነው ወጣ የመሰለኝ የብርዱ መብረ የለበስኩትም ተዘጋጅቼ ስላልመጣሁ በጣም ነው እንትን ያደረገኝ ብርዱና። አንዳንድ ጊዜ በዚህ ምድር የምናየውና የምንሰማው የተለያየ ነው። ይሄኛው ግን ከምናስበውም በላይ ስለሆነ ነው ለማስተዋል የሚያስቸግረን እና በጣም ይገርማል። እሺ። እና የዛሬው ትምህርታችን ይሄ ነው። የበጉ ሚስት ሙሽራ ነን፣ ተዘጋጅተን እንጠብቅ ለማለት ነው። ተባረኩልኝ። በማንበብም በመዝሙር የሚያገለግላቸው ፕሮግራም መሪውም እሻውን ሀሳብ ወስዳለሁ። 5 ደቂቃ ቀርቷል። ወይም ጥያቄ
ራስህ ተናገራል
ነው። አንተ ቀጥል።
እሺ። አይ ጥሩ አድርገህ በግልጽ ታንብበናል፣ ነግረህናል። ሰርጉ ሁኔታውን ዝግጅትና ደስታ የተሞላበት ነው። ሙሽራና ሙሽሪት ሲጋቡ እና እንደ አጋጣሚ ነው እኔ ሰሞኑን አንድ ሰርግ ላይ ተገኝቼ ነበር እና ሁለት ነገሮች ነው የተገነዘው። አንደኛ የደስታ ቦታ ነበር። ተደሳሾቹ ሙሽራውና ሙሽራይቱ ብቻ ሳይሆኑ እድምተኛው በሙሉ፣ ወላጆቻቸው፣ ዘመዶቻቸው በተለይ በደስታ ያሸበረቀ የሁሉም ሰው በፈገግታ የሚታይበት አንድ ፊቱን የጨመገገ ሰው አልነበረም። እና ሙሽራና ሙሽሪት ሲጋቡ በተለይ የሚዋደዱ ሲጋቡ እንዴት ደስ እንደሚል የሙሽራውማ ደስታ ፈገግታው ከፊቱ ሊፋቅ አልቻለም። ደስ ብሎት ነው የዋለ። ሌላው ደግሞ የተገነዘቡት ሰዎች ስለ ሙሽራውና ስለ ሙሽሪት እንዴት እንደተገናኙ ሲናገሩ ነው። ቀስ በቀስ ተዋውቀው መጨረሻ ላይ ሙሽራው እንደመረጣት እና እሷም እሺ እንዳለች፣ ከዚያ ደግሞ ለሰርጉ ያደረጉት ዝግጅት ብዙ ጊዜ የጨረሰ ከዓመት በላይ የጨረሰ ነው እና ይሄን ትዕይንት ከክርስቶስ መምጣት ጋር እና ቤተ ክርስቲያኗን እና ምዕመናኖችን ሙሽራ አድርጎ ሲመርጣቸው እሱ ነው የመረጠን። ነገር ግን ሙሽራው ሙሽራይቱን ሲመርጥ እሺ እንዳለችው እኛም እሺ ማለት አለብን። እሺ ማለታችን የምናሳየው ደግሞ ፍቅራችን በማሳየት ነው። ፍቅራችን የምናሳየው ደግሞ ሕጉን በመጠበቅ ነው። ብትወዱኝ ትእዛዙን ጠብቁ ይላል። ስለዚህ የዚያ የደስታ ቀን የሚሆነው በእኛ በኩል ብዙ ዝግጅት ያለበት ነው። እግዚአብሔርም እኛ እንድንድን ዓለም ሳይፈጠር አስቀድሞ እንድንድን ስላደረገ ፈቃደኛ ከሆን የሙሽሮች ለመሆን እንችላለን እና ደስታ ያለበት ዝግጅት የሚያስፈልገው ፈቃደኝነት የሚያስፈልገው ነገር ነው ለማለት ነው። ባጭሩ ባየው ያየሁትን ሳነጻጽር እርግጥ የሰማዩ ሙሽራ ከምድር ሙሽርነት በጣም የሚልቅ ነው። ግን ይሄ ምሳሌ ነው። በተለይ የሚዋደዱ ሰዎች ሲገቡ ማየት በጣም ደስ የሚል ነገር ነው እና ያን መስላየው እንደው ባጭሩ ይህን ለማነጻጸር ብዬ ነው። እግዚአብሔር ይስጥልኝ።
ባረክ። በጣም ቆንጆ ኦርጋን ያመጣኸው። እሺ፣ ተጨማሪ ሌላ ሰው?
ሄሎ።
እሺ ፓስተር።
እግዚአብሔር ይመስገን። በጣም አድርጎ የሚገርመኝ ክርስቲያን መሆናችን የሰማይ ዜጎች መሆናችን እና የኢየሱስ ተከታዮች መሆናችን እሱ ስለሚመጣና ወደ ሰማይ ሊወስደን ባለው ተስፋ በጣም የታደልን ሰዎች ነን። ብዙ ለመናገር አንችልም ጊዜ ስለሌለን እንጂ ሰማይ ስንሄድ እናግሳለን እኮ ሺህ ዓመት። ከዚያ በኋላ ይቺ ምድሪቱ ደግሞ ትነጣለች። ከዚያ በኋላ አዲሷ ኢየሩሳሌም ቅድም አንተ እንደጠቀስከው ሁሉ ወደ ምድር ለባሏ እንደተገለጠች ሙሽራ ወደ ምድር ስትወርድ ከዚሁ ከዘላለም በዚሁ ምድር ላይ እንደምንኖር የእግዚአብሔር ቃል ይናገራል። ስለዚህ ያ ቅድም እህታችን በራእየ ዮሐንስ ላይ የተነበበው ምድር ሁሉ የእኛ ምድር ይሆናል፣ የእኛ መሬት ይሆናል። በሽታ ህመም፣ እንደዚህ ያለ ውጣ ውረድ የሌለበት መሬት ቦታ ለእኛ ተስፋ አለን። ጌታችን ታማኝ ነው፣ ይመጣሉ ብሏል። ልባችሁ አይታወቅ፣ ተመልሶ ይመጣሉ ብሏል። እግዚአብሔር ይመስገን። ለዚህ ለወፍራሙ ተስፋ ስላለ ልንደሰት ይገባናል። ሌላ ትንሽ ጠቀስ አድርጌ ማለት የሚፈልገው ተስፋ የሌለውን ሰው እግዚአብሔር እንዴት አድርጎ እንደተጠቀመ በራእየ ዮሐንስን እንዴት አድርጎ ይሄ በዚያ ዘመን እኮ ብዙ ክርስቲያኖች አልቋል፣ ጓደኞቹ ሁሉ አልቋል፣ ታርዷል። ነገር ግን ይህንን እየገደል ጊዜ ከምንፈጅ እሱ ለራሱ ይሞት ብሎ ነው። በዚያን ጊዜ የነበረው መንግስት ጳጳሱ ኃይል ኔሮ ዘመን ወስዶ በጳጤሞ ደሴት ላይ የጣሉት በጳጤሞ ደሴት ላይ የተጣለውን ተስፋ የለም የተባለውን እግዚአብሔር ደግሞ በዚያ እግዚአብሔር ከእሱ ጋር ሆኖ አይኑን ገለጠለት፣ አይኑን ገለጠለት። እግዚአብሔር ተጠቀመው፣ ሰማይ በር ተከፍቶ አየው። ዛሬም ቢሆን በታማኞቹ ለማናችንም ቢሆን እግዚአብሔር ጋር ሲኖር የሰማይ በር ይከፈትልናል። ለሱ እንደተከፈተ ሁሉ ለእኛ ይከፈትልናል። ዛሬ አንብበን ልናስተውል ከበድ የሚለውንን ራእዩን መጽሐፍ የጻፈልን ተስፋ የቆረጠው ሰው ነው እና እግዚአብሔር ተስፋ የቆረጡትን ይጠቀምባቸዋል። እኛም በአንዳንድ ነገሮች ላይ ተስፋ እንዳንቆርጥ ክርስቶስ ጋር ምጡኝ ብለን ለመኖር እንድንችል ብዙ ትምህርት ይሰጠናል። ባለራእየ ዮሐንስ እቺ ለማለት ፈልጌ ነው። ጌታ ይባርካችሁ። አመሰግናለሁ።
አሜን ፓስተር፣ በጣም አመሰግናለሁ። ተባረኩ። እሺ ወገኖች፣ እንግዲህ ነው መጨረሻው። ራሳችን እናዘጋጀ፣ ወደ እሱ የበለጠ እንቅረብ። ተባረኩልኝ። እወዳችኋለሁ። ደህና አደሩ።
አሜን አሜን። እግዚአብሔር ይባርክህ፣ አንተንም ጌታ ጸጋውን ያብዛል። ሀሳብም በመስጠትም የተባበራችሁ እንዲሁም በማንበብም ሁላችንም እግዚአብሔር ይባርክ፣ እኛንም እግዚአብሔር አዳማጮችን ጌታ ይባርከን። በሰማነው መኖር እንድንችል ተዘጋጅተን መጠበቅ እንድንችል እግዚአብሔር አምላካችንን ሁላችንንም ጌታ ይርዳን። ሁላችንም እንኳን ወደ ሻሎም ቴሌኮንፈረንስ ፕሮግራማችን በደህና መጣችሁ እላለሁ። አሁን ወደ ሁለተኛው ክፍል እንሸጋግራለን። ዛሬ የተቀደው ቁጥር የሚሆነው 7368 ነው። እህታችን የዛብ በመዝሙር ታገለግለናለች። ከዛ በቃል ደግሞ ወንድማችን ናትናኤል ብርሃኑ በቃል ያገለግለናል። አሁን እህቴ የዛብ ተባረች።
እሺ
እግዚአብሔርን እጅግ እናመሰግነዋለን። ሁልጊዜ በቃሉ ስለምንመግበን ስለሚያስተምረን ወንድማችንም ጋሻው ጋሻው እግዚአብሔር ይባርክላለሁ። ከዚህ በመቀጠል የምንዘምረው መዝሙር ከመዝሙር መጽሐፋችን ውስጥ ነው። መዝሙር 218 እንዘምራለን። ሁላችን ሰማይ ስንደርስ የሚለውን መዝሙር እንዘምረው። የኢየሱስ ግሩም ፍቅር ዘምር፣ ጸጋውን ደስታውን ዘምር። በከበረው ግሩም ስፍራ ያዘጋጃል ቤታችን። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንን ስናይ እንዘምር የድል መዝሙር። የመናኝን ጎዳና ስንጓዝ ደመና ሁሉ ከላይ ያልፋል። የጉዞአችን ቀናት ሲያልቁ ደመና ሁሉ ያልፋል። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንን ስናይ እንዘምር የድል መዝሙር። ታማኝና እውነተኛ ንሁን፣ በየቀኑም ታምነን እንስራ። በክብር ጌታችን ስናይ ዋጋችን ሊከፍል ነው። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንን ስናይ እንዘምር የድል መዝሙር። በፊታችን ወዳለው እንፍጠን፣ ውበቱን አሁን እናያለን። የእንቁ ደጆች ሲከፈቱ በወርቅ ጎዳና ስንሄድ፣ ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንን ስናይ እንዘምር የድል መዝሙር።
እግዚአብሔር ይስጥልኝ። ጌታ ይባርካችሁ።
አሜን አሜን። አንቺንም እግዚአብሔር ይባርክሽ ለዚህ ግሩም ዝማሬ። እግዚአብሔር አምላክ የተመሰገነ ይሁን። አንድ ማስታወቂያ ሲነገር መሰንበቱን አላወቅኩም፣ ግን ደስ የሚል ዜና ነው። እግዚአብሔር የተመሰገነ ይሁን። ሁሌ እንግዲህ በድሮ መጽሐፍ ቅዱሳችን እንደዚህ ይላል እያልን ብዙ ጊዜ ስናነብ እንናገራለን እና ጌታ ፈቃዱ ሆኖ ይህን የድሮ መጽሐፍ ቅዱስ በዲጂታል ለማንበብ እንድንችል ተዘጋጅቷልኝ እና የ1879ን እጅ ነው። በጁላይ 19 ላይ ይሄ ምርቃን ይኖራልኝ ፕሮግራም እና ለዛ እግዚአብሔር የተመሰገነ ይሁን። ጊዜው እየደረሰ ሲሄድ ደግሞ በባለጠ እንዴት እንደሆነ ግልጽ ማስታወቂያ እንናገራለን። እግዚአብሔርን እያመሰገን እንቆይ። እስከዛ ደግሞ የቀሩትን ነገሮች ሁሉ ጌታ እንዲያስተካክል ይህንንም እያዘጋጀ ያለውን ወንድማችን እግዚአብሔር እንዲባርከው ሁላችንም በጸሎት እንደግፈው። ተባረኩ። እዚህ ቀጥለን እንግዲህ የእግዚአብሔርን የህይወት ቃል እንሰማለን። ዛሬ የቃሉ አገልግሎት የሚወስድልን ወንድማችን ናትናኤል ብርሃኑ ይሆናል። አሁን መስመሩን ለስለቃለሁ። ተባረክ ናትናኤል።
አሜን። እግዚአብሔር ይስጥልኝ። ድምፅ ይሰማል?
አዎ ትሰማለህ።
መልካም። ያገለግላችሁትን ሁሉ የተሳተፋችሁትን እግዚአብሔር ይባርካችሁ ለማለት እወዳለሁ። ግሩም ጊዜ ነበረን። ስለሱ እግዚአብሔር ምንጭ ጋርጌ አመሰግናለሁ። እንግዲህ እንዴት አመሻችሁ? የተለያየ ታይም ዞንም ያላችሁ ምናልባት የተለያየ ጊዜ ላይ ከሆነ እንግዲህ እንደምንቆያችሁ ለማለት እወዳለሁ። በያላችሁበት ስፍራ ሁሉ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬም ከእግሮቹ ስር ቁጭ ብለን ሕያው የሆነውን ቃል እንማር ዘንድ እግዚአብሔር ሰብስቦናል። ስለሱ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ ከኔ ጋር የተመጠነ ጊዜ ይኖረናል። በክፍል አንድ ጥናታችን እንግዲህ የሩትን መጽሐፍ በማየት ሕዝብሽ ሕዝቤ አምላክሽ አምላኬ በሚል ሀሳብ ከሩት ምዕራፍ አንድ ከቁጥር አንድ እስከ 18 ያሉትን ሀሳቦች ተመልክተናል። እንግዲህ እንደ ኑኃሚን በሕይወታችን እግዚአብሔርን ለሌሎች ገልጠን ማሳየት እንዳለብን፣ እንደ ሩት ደግሞ ለእምነታችን የጸና እንደሆነ መሆን እንዳለብን፣ እውነተኛውን የሆነ አምላክ ለማምለክ ቆራጥ የሆነ ልብ ሊኖረን እንደሚገባ አጭተን እንግዲህ እንደ ኑኃሚን በኑሯችን ክርስቶስን ገልጠን የምናሳይ እንዲሁም ደግሞ እንደ ሩት ወደ እውነተኛው አምላክ በቆረጠ ልብ ለመቅረብ አጥብቀን የምንቃትት ልንሆን እንደሚገባ አይተን የባለፈውን ክፍል ቋጭተናል። እንግዲህ በዛሬው ክፍላችን ይቺ ኑኃሚን ናትን በሚል ርዕስ ከምዕራፍ አንድ ያው ቁጥር 19 እስከ 22 ያሉትን ሀሳቦች ለማየት እንሞክራለን። ይቺ ኑኃሚን ናትን አጭር ጸሎት እናድርግ። ጋርጌ የምትወደን ሕያውና አፍቃሪ ቸር የዘላለም አባት እግዚአብሔር ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። የእስራኤል ቅዱስ እግዚአብሔር ሆይ ዛሬም ፊትህ ሰብስበ ከቃልህ እንድንቋደሰን ስለፈቀድክ ስለወደድክ እናመሰግናለን። ጌታ ሆይ አንተ ለልባችን ልትናገር የወደድከውን መልእክት ያለ አንዳች መከልከል እንድትገልጥልን እንድትናገረን እግዚአብሔር አምላኬና መድኃኒቱ የምንበረታታበት የምንለወጥበት በሕይወታችንም ደግሞ እግዚአብሔር ሆይ የምንተገብርበት የሕይወት ቃል እንዲሆን የዘላለም አባት እግዚአብሔር ሆይ ልባችንን ለማፈር እንድታደርገው እንማጸናለን። አንተ ተናገር፣ እኛ የምንስማ በጌታ በኢየሱስ ስም አሜን። እቺ ኑኃሚን ናትን እንግዲህ ላንብበውና ሀሳቦቹን ቀስ ቀስ እያለን እያሰፋ ነው እንመጣለን። ቁጥር 19 ሲናገር ሁለቱም ሩትና ኑኃሚን ማለት ነው እንግዲህ ካሳለፉበት አስቸጋሪ ስፍራ ወይም አስቸጋሪ ወቅት ከዛ ከሞዓብ ተነስተው ወደ ቤተልሔም ሊመለሱ ጉዟቸውን እንደጀመሩ ከዛ የሚቀጥል ሀሳብ ነው። ሁለቱም እስከ ቤተልሔም ድረስ ሄዱ ይላል። ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይቺ ኑኃሚን ናትን እያሉ ተንጫጩ። ቁጥር 20 እርሷም ሁሉን የሚችል አምላክ አስመርሮኛል እና ማራ በሉኝ እንጂ ኑኃሚን አትበሉኝ፣ በሙላት ወጣው እግዚአብሔርም ወደ ቤቴ ባዶዬን መለሰኝ፣ እግዚአብሔር አዋርዶኛል እና ሁሉን የሚችል አምላክ አስጨንቆኛል እና ኑኃሚን ለምን ትሉኛላችሁ አለቻቸው። ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊቷ ምራቷ ሩት ተመለሱ። የገብስም መከር በተጀመረ ጊዜ ወደ ቤትልሔም መጡ ይላል። እንግዲህ መቼም የምናስታውል እስከሆንን ድረስ አይሚን እድሜያችን ለዛ የተጠጋ ነው። ህጻናት ልጆች እስካልሆኑ በስተቀር ትንሽ በራሳቸው ነገሮችን መወሰን የሚቻልበት የእድሜ ክልል ሲደርስ የህይወት ጉራማይሌ በደንብ ግልጥ ብሎ ይታያል። እንግዲህ ህይወት ሁልጊዜ እኛ ባሰመርነው መስመር ከቶ አይሄድም። በቃ እንደዚህ ይሆናል በአእምሯችን ነገሮችን ሁሉ ጨርሰን፣ ነገር ግን መሬት ላይ ሲመጣ ሌላ ይሆናል። ያላሰብነው ነገር መናቀርቱ ደግሞ ያላሰብነው ነገር ደግሞ ሲወርሰን አንዳንድ ጊዜ የምንይዘውና የምንጨብጠው የሚገጥመን አይነት ሁኔታዎች ይፈጠራል። በጣም ከባድ ነው። እንደዚህ አይነት ሁኔታዎችን በጠይቃችሁ እያንዳንዳችሁ የምትዘረዝሩባቸው ነገሮች እንዳሉ አምናለሁ። እኔ ራሱ በህይወቴ ስንቱን አየሁት። በዚህ ብዙ በማይባል ጥቂት በሚባለው እድሜ እንኳን ነው እንኳን ሆነው በህይወቴ ላስባቸው እንኳን የሚከብዱኝ ነገሮች በህይወቴ አልፎ አይቻል። በእንደዛ አይነት ሁኔታ ውስጥ ሲኮን የሚፈጠረው ስሜት ቀላል አይደለም። በጣም ከባድ ልብ ዝቅ ሲል ፍርክስክሱ ሲወጣ በቃ አለው ያለ ሰው ሲጠፋ ትላንት ያወራችሁት ሰው ዛሬ ሲታጣ የሚፈጠረው ስሜት ቀላል አይደለም። በዙሪያችን ያለው ነገር ሁሉ ሊያስጠላን ይችላል። ባስ ሲልም የመኖርን ትርጉም በማጣት ለተስፋ መቁረጥ እንዳረጋለን። ያ ስሜት ቀላል ባለመሆኑ ከሰዎች በመራቅ ምናልባት ብቻችንን የምናዘወትርባቸው ሁኔታዎች ይበዛሉ። ብቸኝነት ውስጥም ለማሳለፍ መንገዶችን እንጠርጋለን አይደል? ታዲያ ይህ ነገር ሁሉ የደረሰብንና ህልማችን መና ይቀረብን እግዚአብሔር ስለረሳን ነው በማለት የምንፈተንም አይጠፋም። ይህ በጣም ከባድ ስሜት ነው። እግዚአብሔር አለው ይህን ሁሉ ዘመን አገልግዬ ይህን ሁሉ ዘመን ከአንተ ጋር ኖሬ አንተን አምላኬ አንተን አባቴ ብዬ ጠርቼ ይሄ ነገር እንዴት ይገጥመኛል? ጤናዬ ሲታወቅ እንዴት ዝም ትላለህ? ቤቴ ሊፈርስ ሲንገዳገድ እያየ እንዴት ዝም ትላለህ? ልጆቼ ከቤት ሊጠፉ መሆኑን እያየ ያስጨነቀኝ እንዴት ዝም ትላለህ? ከስራዬ ስንት አመት ከሰራሁበት ስፍራ ከዛ ስፍራ ፈቀቅ ማለቴን እያየ እንዴት ዝም ትላለህ? በጣም የምወዳቸው የቅርቤ የኔ የምላቸው ሰዎች ከጎኔ በሞት ሲሄዱ ሲያልፉ እንዴት ዝም ትላለህ? አንተ ፈዋሽ አይደለ? እንኳን የታመመን መፈወስ ቀርቶ የሞተን የምታድን አይደለ? ያላዛርን ታሪክ በደንብ አውቃለሁ። በህይወቴም ይሆናል ብዬ አምኛለሁ። ግን አሁን የት አለ? አንተ የለህማ፣ በቃ አንተ ረስተኛል ማለት የምንፈተንባቸው ብዙ ወቅቶች ይኖራሉ። እንግዲህ ኑኃሚን ከቤተሰቦቿ ጋር የችግርን ጊዜ ለማለፍና ለማምለጥ ወደ ሞዓብ ምድር ሲወርዱ መላ ቤተሰቧን እንደምታጣ ላፍታ እንኳን አስባ አታውቅም ነበር። የተሻለን ነገር ለማግኘት ነው። በቃ በራብ ሲኮን የመጨረሻው ውጤት ወይም መጥፎ ውጤቱ ምንድነው? ሞት ነው። ከዚህ የዘለለ ነገር የለም። ስለዚህ የተሻለን ነገር ለማግኘት ነበር ወደ ሞዓብ ሄዱት። ላፍታ እንኳን በእንደዚህ አይነት ሁኔታ ኑኃሚን ህይወቷ ይጎበኛል፣ ቤተሰቦቿ ጋር የደረሰው ዱብ እዳ ይደርሳል ብላ አስብ አታውቅም። ያን ብታስብማ ነው በዛ ችግር ውስጥ ለማለፍ ያን ሁሉ እንትን ብላ ወደ ሌላ ሀገር መሄድ ባላስፈለጋት ነበር። ነገር ግን በኑኃሚን ህይወት የተፈጠረው ፍጹም ፍጹም ተቃራኒ ነገር ሆኖ እንመለከታለን። እንግዲህ ለኑኃሚን በእንደዚህ አይነት የህይወት መንገድ ማለፍ ህመሙ ይህ ነው ተብሎ ሊገለጽ የሚችል አልነበረም። የህይወቷን አጋር ነው ምናልባት በስንት ዓመቷ ከአብሜሌክ ጋር እንደተገናኘች እንደተጋባች መጽሐፍ ቅዱስ የሚገልጸው ነገር የለም። ሌትሰይ ምናልባት በወጣትነት ዘመኗ እንደሚሆን ኦፍኮርስ የታወቀ ነው። ስለዚህ የዛን የወጣትነቷን ምንድን ነው የትዳር አጋር ወይም እሷን በሱ ውስጥ የምታየውን ሌላኛው ራሷን ነበር ያጣች። ቀላል አይደለም። ቤት አባወራ ሲጠፋ ምንድን ነው በቃ ማንም የሚደፍረው አይነት ቤት ነው የሚመስለው። ቀላል ነገር አይደለም። ብዙ ነገር ይጎላል። በጣም ብዙ ነገር። ይሄ ብቻ አይደለም። የአብራኳን ነጋዋን የምታይባቸው እንቁ ወንድ ልጆቿን ሁሉ ምን አደረገች? መጽሐፍ ቅዱስ ሲናገር ይህ በጣም ጥልቅ ስሜት ነው። ወላጅ ያለ ልጅ ሲቀድም እኔ በወላጅ በዛ ፍራውኝ ስለማላውቅ ስሜቱን ልረዳው አልችልም። ከመገመት የዘለለ ነገር ግን ይህ ነው የሚባል ጥልቅ የሆነ የልብ ስብራት እንደሆነ ማየት እንችላለን። በጣም ከባድ ስሜት አይደል? በጣም ከባድ ስሜት። ሴት ኑኃሚን ሞትን ለማምለጥ ብላ ሄዳ፣ ነገር ግን ሞት እጆቹን ዘርግቶ የተቀበላት እስኪመስል ድረስ ባዶዋን ብቻዋን ቀረች። ታዲያ እንግዲህ በተቃራኒው ሆኖ ጥላው የሄደችው ሀገር ቤትልሔም እግዚአብሔር እንደጎበኘው በሰማች ጊዜ ወደዛ ስፍራ እንግዲህ ለመሄድ ተነሳች። ከቁጥር 19 ላይ ያለው ሀሳብ በጣም ያሳዝነኛል። ከቀዬዋም ስደት የተባለው ነገር ይሄ ነበር። ሩት ምዕራፍ 1 ቁጥር 19 ሁለቱም እስከ ቤትልሔም ድረስ ሄዱ ይላል። ወደ ቤትልሔም በደረሱ ጊዜ ከተማይቱ ሰዎች ሁሉ ስለ እነርሱ ይላል እቺ ኑኃሚን ናትን እያሉ ተንጫጩ። እኔ በጣም የሚያስደንቀኝ እዚህ ጋር ኑኃሚን ከማን ጋር ነው የሄደችው? ከሩት ጋር። ሩት ምናዊ ናት? ሙአባዊ ናት። ወደ ቤትልሔም ሩት ሄዳ አታውቅም። ስለዚህ ለመጀመሪያ ጊዜ ነው ሩት ከማን ጋር ሄደችው? ከኑኃሚን ጋር። ወዴት? ወደ ቤትልሔም። ከየት? ከሞአብ። ስለዚህ የቤትልሔም ሰዎች ላያውቋት የሚችሉት ማንን ነው? ሩትን ነው። ከሌላ ስፍራ ናት። ኢቭን መልኳ ታይቶ ሊታወቅ ይችላል ከእስራኤል ከቤትልሔም እንዳልሆነች ግልጽ ነው። ነገር ግን በዛ ስፍራ የነበሩት ሰዎች እቺ ማናት ብሎ ሩትን ከመጠየቅ ይልቅ ምናልባት እንግዲህ የተጠጋሽ መሰለቻቸው አይደል ነው። ኑኃሚንን ባዩዋት ጊዜ ግን ምን አሉ ይላል? እቺ ኑኃሚን ናትን እያሉ ምን አደረጉ ይላል? ተንጫጩ። ቤቢ ተንሾካሾኩ። የኑኃሚን መልክና ደም ግባት እንደ ድሮ አልነበረም። በፊት የሚያውቋትም ሰዎች ይህንን ነገር በማስተዋል ነበር እጃቸውን በመጠቆም በእውነት የምናውቃት ያቺ ኑኃሚን ናትን የማያውቋት ሩት ምናልባት የሚያውቋት የመሰላት ሊመስል ይችል ይሆናል። እዛ ቁጥር 20 ስትናገር በጣም ከባድና ልብን የሚሰብር ቃል ነው። እንደዚህ አለች ይላል፣ እርሷ ሁሉን የሚችል አምላክ ምን አድርጎኛል? አስመርሮኛል እና ማራ በሉኝ እንጂ ኑኃሚን አትበሉኝ። ሁሉን የሚችል አምላክ ምን አድርጎኛል? አስመርሮኛል። ከእግዚአብሔር ጋር ብዙ ግብግብ የፈጠርንባቸው በጣም ብዙ ሁኔታዎች አሉ። ሁለት ታሪኮችን ለማንሳት ወዳለሁ። የያዕቆብንና የዮሴፍን ታሪክ እዚህ ጋር እናንሳ። እንግዲህ ያዕቆብ አታሎ ብኩርናውን ከወሰደ በኋላ ሞትን ሽሽት ወደ የት ስፍራ ኮበለለ ይላል? ወደ አጎቱ ወደ ላባ አይደል? በዛን ስፍራ ብዙ ዓመታትን አገለገለ። ከዛ ሁለት በጣም የሚደንቁ የመታለል ሁኔታዎች ገጠሙት። አንደኛው የሚወዳትን ያችን ሴት ለማግባት የጠበቀበትን ጊዜ ሁሉ እንደ መስዋዕትነት ከፍሎ በሰርጉ ምሽት ማታ ሲያት ግን የጠበቃት ሚስቱ ሳትሆን ሌላ ሆና ተገኘች። እንግዲህ በሚስት መታለል ምንድነው ሊያመጣ የሚችለውን ስሜት አስቡት። በቃ ላይክ የሰርጋችሁ ቀን ኦኬ ሆነ፣ ሁሉም ነገር ያማረ መሰለ፣ ደን ሁሉም ነገር ግልጥልጥ ሲል ያሰባችኋት ሴት ሳትሆን ወይም ያሰባችሁት ወንድ ሳይሆን ሌላ ሰው አስባችሁት የማታውቁት በህይወት አጋር መታለም፣ በራስ መታለም ስሜቱ ቀላል አይደለም። ይሄ ብቻ አልነበረ፣ ይህም ታለፈ። ኦኬ እግዚአብሔር ከዛ ስፍራ እንዲወጣ በፈቀደለት ጊዜ ከዛ ስፍራ ሲሄድ ላባ ግን ባዶ እጁን እንዲወጣ አደረገው አይደል? እንግዲህ ያዕቆብ የሚሰማውን ስሜት እስኪ አስቡ። በጣም የሚወዳትን እናቱን በማታለሉ ምክንያት ከዛ በኋላ ለመጨረሻ ጊዜ አያት፣ ያ ነው ከዛ በኋላ ላያት። ሌላ ስብራት የእናት ፍቅር የእናት ነው። መሃል ላይ በጣም ለሚወዳት ያጠፋውን ጊዜ ያን ሁሉ አጥፍቶ በመጨረሻ እሷን አገኘው ሲል ያገኛት ሌላ ነበር። ሁለተኛው በሚወዳት ባፈቀራት ሴት የሚፈጠር ህመም። ሶስተኛ እንደ አባት ወይም እንደ ቤተሰብ አስተዳዳሪ ሲታይ እንግዲህ you know like provider መሆን ያስፈልጋል። በቃ ያ ሁሉ የሁለት ሰራዊት አካል አርጎኛል ብሎ ማህራይም ብሎ እስኪ እንዲወጣ ብዙ ሰራዊት እግዚአብሔር ሰጥቶታል። ሀብት በዘለለ you know ከሰው አንፃር ብዙ ልጆችን ወለደ አይደል? so provide የሚያረጋው ነገር ያስፈልገው ነበር። እዛ ላባ ካለበት ስፍራ ሲወጣ ግን ባዶጁን ቀረ አይደል? ባዶጁን ቀረ። ስለዚህ you know like ያን የፕሮቫይደርነት ወይም እግዚአብሔር የሰጠውን ጸጋ ቤተሰቡን የመምራትን የሚመስል ጸጋ ያንን ምን አደረገ? ከባድ ነገር ከባድ። ያዕቆብ ምን ሊሰማው የሚችል ይመስላችሁ ይሆናል? ይለናንተ ጥያቄ ተዋል። ሌላው ደግሞ እዚህ ጋር ታሪኩ ላይ የሚነሳው ዮሴፍ ነው። ዮሴፍ እንግዲህ ስለ ዮሴፍ ታሪክ ሲነሳ መጽሐፍ ቅዱሴን ሳነብ ባምሮ የምከስተው የሆነ ልጅ አለ። በጣም በቃ በድሎት ያደገ የተመቸው አባቱ በጣም የሚወደው የሚንከባከበው እንደውም የመጨረሻ ልጅም ስለሆነ ይሆናል አትሊስት ከሌሎቹ 11ኛ ሰው ብዙን ክብካቤ የሚበዛበት አይነት ልጅ አድርጌ ወስደዋል። እሱ እንግዲህ ብዙ ከፍ ያሉ ወንድቶች ምናምን ሲኖሩት ደግሞ you know like kind of ምንድነው ሌላ እናትና አባት የማግኘት ያክል ስሜት ነው። ስሜት ነው እንግዲህ የድሜ ጋፓቸው ከመጀመሪያ ልጅ አንስቶ እስከ እሱ ያለው ቢሰላ ምናልባት ቀላል የሚባል አይደለም። በአሁኑ ዘመን ቢሆን ምናልባት you know like የአባትና የልጅ የሚያስብል አይነት የድሜ ገደብ ልዩነት ሊሆን ይችላል። ዮሴፍ እንደዛ ነው። በእንደዚህ አይነት በትልቅ ቤተሰብ በአባቱ ፍቅር እግዚአብሔርን በማወቅ ያደገ እድለኛ ልጅ ነበር አይደል? ነገር ግን ከለታት ባንዱ ቀን አባቱ ወንድሞቹን ያይዘንድ እንዲሁም you know መቼም የቤት ምግብ ቀላል አይደለም አይደል? እንደው እናት የሰራችው ምናምን ዲም ይታለፍ አይደለም። እሱን ስንቃት ይዞ የወንድሞቹን ደህና መሆን ይጠይቅ ዘንድ ወደ ወንድሞቹ ላከው። ሶ ዮሴፍ በጣም ብዙ ርቀቶችን ነው ሄደው በማያውቀው ስፍራ በልጅነቱ ብዙ ጠላት ቢመጣ ሊቋቋምበት በማይችል አይነት ሁኔታ ነበር ሄደው። እዛ ላይክ አስባሉ ገና ከብዙ ድካምና ውጣ ወረድ በኋላ ልክ ወንድሞቹን ሳይ you know like ፊቱ ላይ የነበረው ፈገግታ like በአምሮ ይከስተዋለው የነሱን በቃ like presenceቸውን ሳይ ሲያገኝ ወንድሞቹ ደና እንደሆኑ ሲገነዘብ ያንደንነት ደግሞ ክላባቴ ምና ከመቼ መቼ ወስጄ አደረስኩ በሚል ጉጉት ያለቀ ይመስለኛል ዮሴፍ። ነገር ግን በተቃራኒው ደግሞ ከወንድሞቹ ሁኔታ የተፈጠረው ስሜት ያልነበረም። ገና ምናልባት ከሩቅ ሲያዩ በቃ ዘተማከሩ አይደል ይሄ ህልመኛ ይሄ ንጉሶ ነው እኛን እንትን ሊል ያለ ይሄ እንደዚህ ምን እናርገው ጋና አጥፋው። ወንድም መከታ ነው። ወንድም ቀኝጭ ነው። ወንድም መደበቂያ ነው። ወንድም መሸሸጊያ ነው። so ቀኝጄ መሸሸጊያዬ መከታዬ መደበቂያዬ በሚላቸው ወንድሞቹ ንግስናን እግዚአብሔር አምላክ አሳይቶት ነገር ግን ባሪያ ይሆን ዘንድ ወደ ግብጽ አገር ሰጡት። ኢማጂን እንግዲህ ላይ ይሄ ለማሰብ ካምሮ በላይ ነው። እግዚአብሔር አምላክ ለዮሴፍ የገለጠለት ህልም ምን እንደሚሆን ነው? ንጉስ እንደሚሆን አይደል? ንጉስ እንደሚሆን ነው። ንጉስ ይሆናል ወይ you know like ያያቸው ህልሞች እግዚአብሔር አምላክ ለዮሴፍ የገለጠላቸው ህልሞች ይሄን የሚገልጹ ነገሮች ናቸው። አንድም ጊዜ በእንደዚህ አይነት ሁኔታ እንደሚያልፍ እግዚአብሔር አልነገረው። so ንጉስ መሆንን ሲያለም የነበረ ልጅ በድንገት ተሽጦ ባሪያ ሲሆን you know like የሚፈጠረውን ስሜት አስቡ። በቃ like ኑሃሚን እንዳለችው ሁሉን አምላክ ሁሉን የሚችል አምላክ አስመረሮኛል እንጂ like በቃ ንጉስ አትበሉኝ ባሪያ በሉኝ እንጂ ማለት የሚያስችልበት አይነት ሁኔታ ተፈጠረ። እስቲ ደግሞ ወደ ራሳችን እናምጣው። መጽሐፍ ቅዱስ የታሪኮች ስብጥር ሳይሆን በሕይወት የሚገለጥ ዘላለማዊ ቃል ነው። እስቲ መለስ ብለን ራሳችንን ጠይቅ። በእውነት በቃ እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል፣ እግዚአብሔር አስመርሮኛል፣ እግዚአብሔር ከቶ አያየኝም፣ እግዚአብሔር ፈጽሞ አይሰማኝም፣ እግዚአብሔር የኔ ነገር በቅቶታል፣ እግዚአብሔር ከቶ ወደ እኔ አይመለከትም ብለን ከእግዚአብሔር ጋር የተሟገትንባቸው ጊዜዎች ይኖሩ ይሆን? እኔ በግሌ ያሉ እናንተም በእንደዛ አይነት የህይወት ልምምድ እንዳለፋችሁ አምናለሁ። ነገር ግን መልካም የምስራች አለ። አንድም ቀን ላፍታም ቢሆን እንኳን የማይረሳን ወዳጅ በላይ በሰማይ አለ። ክብር ለእግዚአብሔር ይሁን። ወገኖች፣ ይህ ወዳጅ በእጆቹ መዳፍ የቀረጸን አይደል? ኢሳያስ 49 ቁጥር 16 ሲናገር እነሆ አለ እኔ በእጄ መዳፍ አድርጌሻለሁ፣ ቀርጬሻለሁ፣ ቁጥሮችሽም ሁልጊዜም በፊቴ ናቸው። የተቀረጸ ነገር ምን አያደርግም? አይጠፋም አይደል? በፍጹም ታምር የተቀረጸ ነገር አይጠፋም። ኢየሱስ ክርስቶስ ዘውትር በፊቱ እያየን በእጁ መዳፍ የቀረጸን ከቶ ሊረሳን ሊተወን የማይችል ፈጣር አምላክ። ይህ የማይረሳን ዘላለማዊ አምላክ እንደ አይኖቹ ብሌን የሚሳሳልን የቅርቡ አምላክ። ዘካርያስ 2:8 ሲናገር የሚነካችሁ ይላል የአይኑን ብሌን የሚነካ ነውና። ክብር ለእግዚአብሔር ይሁን። እንደ አይኑ ብሌን ምን የሚያደርገን? የሚያየን፣ የሚሳሳልን፣ የሚጠብቀን፣ የሚንከባከበን እንዲሁም ደግሞ በእጁ መዳፍ ቀርጾ ዘውትር የሚያየን፣ የሚያስታውሰን፣ የማይረሳን፣ የማይተወን ፈቃር አምላክ ነው በቅርባችን አለ። አሁን እያለፍንበት ያለ ሁኔታ ቢገባን ባይገባን፣ ሀሳቡን ብንረዳው ባንረዳው፣ ህይወት ፊቷን አዙራብን ብንጠቁር ብንጠላ፣ ኑሮ ባይመቸን ቢደላ፣ ነገር ቢሰምር ባይሳካ እንዲሁም ቢሳካ፣ እርሱ ዘውትር በፊታችን አለ። የአምላክ የፍቅር አይኖቹ ወደ ልጆቹ ተክሎ ዘውትር የሚመለከትና የማይረሳም። ለዚህ ነው ኢሳያስ 49 ቁጥር 15 ላይ ሲናገር በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ህፃኗን ትረሳ ዘንድ ትችላለችን? ይላል። አሁን እርሷ ትረሳ ይሆናል። እኔ ግን ምን አላረግሽም፣ አልረሳሽም። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ምናልባት እናት እንኳን ልጇን የወለደውን ልጇን ምን ልታረግ ትችላለች? እስከማትራራ ትረሳ ትችላለች። አሁን እርሷ ትረሳ ይሆናል አለ። እኔ ግን ምን አላረግሽም፣ አልረሳሽም። አዎ ወገኖቼ፣ የቅርብ ያላቸው ሰዎች ምናልባት ወላጆቻችን፣ ወዳጆቻችን፣ እህትና ወንድሞቻችን፣ ጓደኞቻችን፣ ልጆቻችን፣ የፍቅር አጋሮቻችን ምናልባት ይረሱን ይተውን ይሆናል። ነገር ግን የዓለማት ሁሉ ፈጣሪ የሆነው አምላክ ላፍታ እንኳን አይዘነጋንም፣ አይረሳንም። ወንድሜ፣ እህቴ፣ ከቶ አልተተውክም፣ ከቶ አልተረሳህም። እህቴ፣ አንቺም ቢሆን የማይዘነጋሽ የማይረሳሽ እንደ አይኑ ብሌን የሚያይሽ የቅርብ የሆነ አምላክ ያለሽ እንቁ ልጅ ነሽና ከቶ ተስፋሽን እግዚአብሔር ላይ አትጣይ። ይሄን ማድረግ እንድንችል እግዚአብሔር ይዳን። አጭር ጸሎት አድርገን እንጨርሳለን። አምላኬ ሆይ፣ ሰዎች እንኳን ከችግሬ ብዛት የተነሳ ሲረሱኝ አንተ ዝም ብለህ ስላልተውከኝ አከብርሃለሁ። በእንደዚህ አይነት ደግሞ የህይወት ማዕበል ውስጥ በማልፍበት ጊዜ በእጆች መዳፍ ላይ እንደተቀረስኩ እና የአይን ብሌን እንደሆንኩ በማመን ማራ የሆነውን ዘመኔን አልፈው ዘንድ በጸጋ እርዳኝ። አሜን አሜን። እግዚአብሔር ይባርካችሁ።
አሜን አሜን። እግዚአብሔር ይባርክ አንተንም። ጌታ ጸጋውን ያብዛልን። አንተ አገልግሎትህን ሁሉ ጌታ ይባርክ። እግዚአብሔር አምላክ የተመሰገነ ይሁን ሁሌም እግዚአብሔር ስለሚያስተምረን በተለያየ መንገድ ያደረገ ቃሉን ስለሚገልጽልን ለዛ እግዚአብሔር እጅግ አድርገን እናመሰግነዋለን። እኛም እንግዲህ እንደ ተማርነው መኖር እንድንችል ሁላችንንም እግዚአብሔር ይርዳን ላለው እዚህ ቀጥለን እንደገና እህታችን የዛ አሁንም በዝማሬ ታገለግለናለች።
እግዚአብሔር ይስጥልኝ ወንድማችንን ላለሁኝ በየጊዜው ስለሚያመጣልን ቃል ስለሚያበረታተን ስለሚ ለዚህ ወንድማችን ጌታ ይባርክላል። ከዚህ በመቀጠል ከአሁንም ከመዝሙር መጽሐፋችን ነው የምንዘምረው። መዝሙር 78 እንዘምራለን። መድኃኒቴን አልለይም የሚለው መዝሙር እንዘምራለን።
መድኃኒቴን አልለይም መንገዱ እንዳይተፋኝ ከብርቱ ዘንድ ማረቅም በክንዶቹ እንዳቅፈኝ አሁን ነፍሴ አትፈራ ኢየሱሴ ይመራኛል በደስታ ምታዘዛለው እርሱን እከተላለው። መድኃኒቴን አልለይም እምነቴ እንዳይደክም በቃሉ ያበረታኛል ሌሎች በማይሰጡኝ ቃል አሁን ነፍሴ አትፈራም ኢየሱሴ ይመራኛል በደስታ ምታዘዛለው እርሱን እከተላለው። መድኃኒቴን አልለይም በሕይወቴ ጎዳና ብደሰትም ቢከፋኝም በችግር በመከራ አሁን ነፍሴ አትፈራም ኢየሱሴ ይመራኛል በደስታ ምታዘዛለው እርሱን እከተላለው። መድኃኒቴን አልለይም አይኖቼ እንዲበሩኝ ወደ ዮርዳኖስ ሲያደርሰኝ ወደ ማዶም ሊያሻግረኝ አሁን ነፍሴ አትፈራም ኢየሱሴ ይመራኛል በደስታ ምታዘዛለው እርሱን እከተላለው።
እግዚአብሔር ይስጥልኝ ጌታ ይባርካችሁ።
አሜን። አንቺንም እግዚአብሔር ይባርክሽ፣ አገልግሎትሽን፣ ቤትሽን ሁሉ እግዚአብሔር ይባርክ። እግዚአብሔር አምላክ የተመሰገነ ይሁን። በተለያየ መንገድ እየባረከን ስላለ ለዛ እግዚአብሔር የተመሰገነ ይሁን። ቅድም የተናገርኩትን ማስታወቂያ እንደገና እደግምና ከዛ ፕሮግራማችን በምስጋና እና በጸሎት አድርግ እንዘጋለን። እንግዲህ ታሪካዊው የ1879 የአማርኛ የመጽሐፍ ቅዱስ ዲጂታል እትም ምረቃ ላይ እንዲካፈሉ በክቡር ተጋብዘዋል ይላልኝ። ቀኑ እሁድ ጁላይ 19 ሰዓቱ 10 AM ጠዋት። መድረኩ ደግሞ በኦላም ቴሌኮንፈረንስ እዚሁ በቴሌኮንፈረንሳችን ሌላ አፕ ዳውንሎድ ማድረግ አለብን። ያው በፍሪ ኮንፈረንስ ነው፣ ቀላል ነው። ፓስወርዱን እና ስም ካገኘነ ቀላል ነው ለእንትን ለማድረግ ዳውንሎድ ለማድረግ። እና ዋናው ነገር እንግዲህ ቅድም ለመናገር እንደሞከርኩት ይህንን የድሮውን ትርጉም መጽሐፍ ቅዱስ አንዳንዶቻችን መጽሐፉ አለ፣ ግን አሁን ሁሉም ነገር በስልካችን ስለሆነ ብዙዎቻችን መጽሐፍ ቅዱስ መሸከም መያዝ ተተናልኝ እና ቶሎ ብለን ምንትን የምንሄደው ወደ ስልካችን ነው እና ይሄ የድሮ ትርጉም በስልካችን እንዲኖረን ነው ዳውንሎድ የተደረገ በኮምፒውተር። እና ይሄ ትልቅ ነገር ነው። ሪፈር ማድረግ እንችላለን የሚጠፋብን ወርድ ወይም ደግሞ ትክክል ያልሆነ ቃል በምናነብበት ጊዜ አሁን በምንጠቀመው መጽሐፍ ቅዱስ በዛኛው ሂደን ማየት እንችላለን። እና ብዙ ብዙ የተለወጡ ነገሮች እንዳሉ እናውቃለን ሁላችንንም። እና እግዚአብሔር የተመሰገነ ይሁን። በትክክለኛው ደግሞ በድሮ ትርጉም መጽሐፍ ቅዱስን እንድናነብ በስልካችን እንዲሆን ወንድማችንን ስለረዳው እግዚአብሔር የተመሰገነ ይሁን። እኔ በጣም ኤክሳይትድ ሆኛለሁ፣ ደስ ብሎኛል። እናንተም ደስ እንደሚላችሁ አውቃለሁ። ስለዚህ ያበቃን እግዚአብሔር የተመሰገነ ይሁን ላለሁ። እንግዲህ ዛሬ የተቀደው ቁጥር የሚሆነው 7368 ነው። እዚህ ቀጥዬ መስመሩን ለጉባኤው ለቃለሁ። ምስጋና የጸሎት አደራ ያላችሁ ቀጥሉ።
እኔ እግዚአብሔርን አመሰግናለሁ። ምስጋና አለኝ።
እሺ፣
ይሰማል?
አዎ ይሰማል።
እሺ፣ ጸሎት አደራም ነው ምስጋናም ነው። እግዚአብሔርን አመሰግናለሁ በእውነት። እግዚአብሔርን በጣም ነው የማመሰግን። ለምን እናንተን ስለሰጠው የመጣ ቃሉ የመጣ መዝሙር እኛን የሚጠግን ነው። ጌታ ይባርካችሁ ባላችሁበት በእውነት። እኔ ምን እላለሁ፣ እግዚአብሔር ከዚህ በላይ ለእኛ ብዙ ነገር ነው ያደረገን። እኛ ብንቆጥር በእውነት እኔ ብቆጥር እግዚአብሔር ለእኔ ያደረገ አያልቅም። ምስጋና መናገር የማልችል ስለሆነ ነው እንጂ ብዙ ነገር ነው ያደረገኝ። ተመስገን ነው የምል። ደግሞ የበለጠ ይሄ መስመር ውስጥ እናንተን ማስቀመጥ በእውነት እንዴት አለ እርካታ ነው። ሰንበት ትምህርት ሲያስተምሩ፣ ቃልን ሲያስተምሩ፣ አሁን ያመጣውን ወንድም ልጄ ይሆናል ጌታ ብርክ አርግህና በረከቱን አሁንም ይስጥ በእውነት ጸጋ ይጎበኝ። እኔም ጸሎት አደራም ሰጣቸዋለሁ። ልጄ ወሰን ይባላል ስሙ፣ ወሰን ማቴዎስ። በጣም ስለታመመ ኢትዮጵያ ነው፣ በጣም ስለታመመ ጸልዩልኝ። እግዚአብሔርን የማቅት ነገር የለም። በፊትም እንደዚህ ታሞ ተጸልዮ ድኗል። አሁንም እግዚአብሔር ያያል፣ ይሰማል። ጸልዩ እናንተ። የእኛ እዚህ ቴሌኮንፈረንስ አለ፣ ጸሎት በእውነት እግዚአብሔር በእኛ መሀል ነው አለ። በልጆቻችን ብንጸልይ ይሰማል። በጣም የፈገነጡትንም ልጆች ይኸው መልሶ ቦታ ያደርጋል። እግዚአብሔር መልካም ነው። መልካም አባትን ሁሌ እናመሰግናለን። ጸልዩን፣ ጸሎት አደራም አለ። እናንተንም ጌታ ይባርካችሁ። ዘማራንን፣ ቃልንም፣ ሰንበት ትምህርትን ያመጣው ሁላችሁም ተባረኩ። ወዳቸዋለሁ። ደህና አደሩ።
አሜን፣ አሜን። ማማ እግዚአብሔር ፈውሱን ይላክለት። እስኪ እንጸልያለን። እግዚአብሔር ደግሞ ታማኝ ነው። በምስጋና እንዲቀርቡ ይርዳዋት። እሱ እንጸልያለን።
አሜን፣ አሜን።
እሺ፣ ማርሸት ቀጥይ።
እኔም እግዚአብሔርን አመሰግናለሁ። ክብር ምስጋና ለእርሱ ይሁን። ምሕረቱን፣ ቸርነቱን፣ ጸጋውን አብዝቶ ልን እንደገናም በፊቱ እንድንቀርብ በወጣንበት በሰላም መልሶ ቃሉ እንድንሰማ ለረዳን አምላክ ምስጋና ይድረሰው። ሰንበት ምስ በማወያየት ጀምሮ መምራትም በዝማሬም በቃልም በጸሎትም የምታገለግሉት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ላለው ምሕረቱን በእኛም በልጆቻችን በእናታችን ላደረገ ጌታ ምስጋና ይድረሰው። ሁልጊዜም የምስጋና የንስሐ ጊዜ ለሚሰጠን አምላካችን ምስጋና ይድረሰው። ክብር ሁሉ ለእርሱ ይሁን። ሁላችንም ጌታ አምላክ ይባርክ። ደህና ደሩ።
አሜን አሜን። እግዚአብሔር ይባርክ ያንችንም። ደህና ደሪ። ሌላ ምስጋና?
እኔም እግዚአብሔርን አመሰግናለሁ። የቀደመ ሰው ነበር?
አይ አልሰማሁም፣ ያንተ ድምፅ ነው የተሰማ።
እሺ፣ እግዚአብሔር ይመስገን። ወጣ ብዬ ነበር። ሌላ ድምፅ አለ? ዘመና እና ወደ ሌላ ቦታዎች ሄጄ ነበር ለአንድ ሁለት ሳምንት። ቅድም ሰንበት ትምህርቱ ሰምታችሁ እንደሆነ አንዱ የሄዱበት ሰርግ ነበር፣ ደስ የሚል ነበር። ሰዎች ብዙ አግኝቼ የማውቃቸውንም እነሱም በስም ብቻ የሚያውቁኝ ይህች መከረኛ የሰንበት ትምህርት አለች፣ እሷን እያነበብን አደግ ምናምን እያሉ የሚገርመው ነገር አንዳንዶቹ ትልቅ ሰዎች ናቸው፣ ባልቴቶች ናቸው የልጅ ልጅ ያላቸው እና ይህን ያህል ዘመን አስቆጥሯል ወይ? እግዚአብሔር ይመስገን ይህን ያህል ዘመን ሰዎች እየተማሩበት ስለሆነ የተለያዩ ትውልዶች እግዚአብሔርን አመሰግናለሁ። ደግሞ በነበሩበት ጊዜ በደስታ አሳልፌ ሌላም ቦታ ሄጄ ዘመድ ጠይቄ እግዚአብሔር በደህና መለሰኝ። ቤተሰቤን በደህና አገኘው፣ ቤቴን በደህና አገኘው። በጤና በሰላም ስለመለሰኝ እግዚአብሔር ይመስገን። ጥበቃው ሁልጊዜ ስለማይለየኝ በዚህ በተጓዙበት ጊዜ ብቻ ሳይሆን ሁልጊዜ እንደማይለየኝ ያውቃለሁ። አመሰግነዋለሁ ጌታዬን ስለሰጠኝ ጤና፣ ስለሰጠኝ እድሜ። ይህን ጤናማ እድሜ የሰጠኝ ያለ ምክንያት አይደለም፣ ተገንዝቤዋለሁ። እግዚአብሔር ደግሞ ይህን አሁን የሰጠኝን እድሜና ጤና ቀጥሎ የሰጠኝ እድሜ በባዛ እንዳላሳልፈው ለእሱ አገልግሎት እንዳውለው እየረዳኝ ነው። እግዚአብሔር ይመስገን ይህን ለማለት ነው። ተባረኩ።
አሜን አሜን። እግዚአብሔር ይባርክ አንተንም አገልግሎትን ሁሉ እግዚአብሔር ይባርክ። በተለይ ለዚህ ቴሌኮንፈረንስ ትልቅ በረከት ነህ። በምታደርገው የትርጉምም አገልግሎት ብዙ እያገለገልክ ስለሆነ ለቤተ ክርስቲያኑ እግዚአብሔር አዎ ባርኮሃለኝ። ለዛ እግዚአብሔር እናመሰግናለን። እንኳንም በሰላም ተመለስክ። እሺ፣ ሌላ ምስጋና?
ሄሎ።
አቤት።
እኔም እግዚአብሔርን አመሰግናለሁኝ። የእግዚአብሔር ስም ይባረክ። ይህን ሰሞን ደህና አልነበርኩም። እግዚአብሔር ረድቶኝ ስላዳነኝ ስለፈወሰኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ እና ስሙ ይባረክ። ጨርሶ አልተወኝም። እንትኔ እስትንፋስ ያንሰኛል፣ ወደ ውስጥ ነው የሚስበኝ፣ ያደክመኛል። እግዚአብሔር ስም ይባረክ። ፈውሱን፣ ሰላሙን፣ ደህናውን፣ ጤናዬን መልሶ ስለሰጠኝ ስላቆመኝ እድሜ ላይ እድሜ ጨምሮ የልጅ ልጅ አሳይቶ አረ ባርኮ ቀድሶኛል። ስሙ ይባረክ። አትመመኝ አይባልም፣ ማረኝ ነው እንጂ። ተመስገን ተመስገን። አሁንም እንደ ፍቃዱ ያድርገኝ። የቀረውን እድሜ እንደ ፍቃዱ እንዲያድርግ ለሱ አስረክበዋለሁኝ። አሟሟቴን አሳምሮ አቀፍ ደገፍ አድርጎ እንዲይዘኝና ጨርሶ እንዲምረኝ ጸሎቴና ምኞቴ ነው። ስላደረገልኝ ሁሉ አመሰግነዋለሁ። ልጆቼን ልጆቼን ሁሉ ባርኮ ብዙ ብዙ ነገር አድርጎልኛል። ባለውለታዬ ነው አምላኬ። ስሙ ይባረክ። በሳምንት አንድ ቀን በልጆች ይሰበካለሁ ስብሰባ አለ ነው ላችንም በሩቅ በቅርብ ያለ ነው ልጆች በሙሉ ልጆች ሰባት ናቸው እግዚአብሔር ስም ይባረክ ብዙ ልጅ ነው ያለኝ አመሰግናለሁ እና በየሳምንቱ እሁድ እንገናኛለን አንታችን ሳንጎል ሁሉ ጊዜ ሳምንቱን በሙሉ ጠብቆ እሱ ያገናኘናል በጣም 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 እግዚአብሔርን አመሰግናለሁ በሙሉ በቤቱ ነው ያሉት በነሱ መሰበፍ ራሱ እኔ ልዩ የሆነ በረከት ነው ለኔ በጣም ነው እግዚአብሔርን ማመሰግነው በጣም በጣም ረካለሁኝ እግዚአብሔር ስም ይባረክ እናንተም አመስግኑልኝ በዚህ ጊዜ ስንት አይነት ችግር ባለበት ወቅት በቤቱ ሰብስቦ ይዞልኛል የልጅ ልጆችን ጭምር ባርኮ ቀድሶ በያሉበት እግዚአብሔር ስም ይባረክ እጅግ አመሰግነዋለሁ እግዚአብሔርን አመስግኑልኝ የጥሞና ጸሎት አለኝ እኔና እግዚአብሔር የምናውቀው ጸልዩልኝ አትርኩኝ ጸሎት አደራም ሰጣችኋለሁ ይህን መሜን ሙሉ በሙሉ እንዲትወኝ ምሕረት ቸርነቱን እንዲያበዛልኝ እማጸነዋለሁ እንድትጸልዩልኝ ፈልጋለሁ ዘበና እግዚአብሔር ባክሽ ተባረኪ ቤትሽ ኑሮሽ ስራሽ መውጣት መግባትሽ ሁሉ የተባረከ ይሁን ልጅሽን ይባርክ ለቁም ነገር ያብቃልሽ ስለረዳሽኝ ሰው ነው የላኩት የዛን ጊዜ አልቻልኩም እኔ መናገር ያንን ሰምተሽ በተግባር ስለዋልሽልኝ ሲባርክ አመሰግንሻለሁ ጌታ ይባርክሽ ተባረኩልኝ ሁላችሁንም ወዳችኋለሁኝ አሁንም ያው በደንብ ሲሻለኝ ደውዬ ነግርሻለሁ እስከዛ እንደዛው አድርግልኝ ተባረክ ደህና ደውይ
አሜን አሜን አይ እንኳን ድምጽሽን ሰማን እግዚአብሔር ደግሞ ይማርሽ እንላለን እንኳን ደስ አለሽ እግዚአብሔር ተመሰገነ ይሁን ለሚያደርገው መልካም ነገር ሁሉ ጌታ ይባረክ
አሜን
አቤ
እንደምንም
ጎበር ማስተር
አልኩልካና ለሱ ከበር ለሱ ሻል ተመሰገነ ማይመሰገን እንደማውን
ደማውን
ለማይ
ለማይ
እድሜ ላይ እድሜ ይጨምር ይዘናል እናመሰግናለን እግሪያ ተፈቅዶና ባትነክሪ ያደሩ ተመስገን ተሻለኝ ተመስገን እያልሁን አሁን መልሶ ተቀስቀሰ ያስቀየኛ ስንግስ እንደፈቀዱ ፍቃዱን ያድርግ ሲሆንም ይማረን በተቀረም ፍቃዱን ያድርግ እንደፈቀዱ እናመሰግነዋለን ምስጋና ለሱ ክብር ለሱ ሲያል ተመሰገነ ማይመሰገነን እናንተን እና ይችን መስመር ይሰጥናል ለደካሞች አቤታችን ቁጭ ብለህ ይህን በረከት መባረክ መናግንቶት እንደው እግዚአብሔር ወደና ይህን ነገር የሰጠና ይህን በረከት የሰጠና አምላክ እዚህ ሀር ወዶና ነው ከፍ እናደርገዋለን እናመሰግነዋለን ምስጋና ለሱ ክብር ለሱ ይህንን ቸርነቱን ይህን በጎነቱን ባይሰጠን የሚበጀን ነበር ነው ተሻለኝ ተመስገን ስለውም መልሶከች እንቅልፍ አጥቼ ሳድር እንቅልፍ የራስን ጊዜ ተመስገን እድሜን አንድ በለው እያልኩኝ ተመልሶ ከችለን እንግዲህ ፍቃዱ ነው ያድርግን በፍቃዱ ሞታችን በሱ እጅ ያርገው አማ ጸጋውን ያብዛልን ተባረኩ በረኩኑ ዘማሮችንም መሮችንም አስተማሮችንም ባርኮ ይቀድስ ከተባረከ ተቀደሰ ውላችሁ እናንተ ደከመን ታከተን ሳትሉ ታገለግሉታላችሁ እዚህ እኛንም ትባርኩናላችሁ በርኩ የቀድሳችሁ ከተባረከ ተቀድሰ ውላችሁ እኛም በተባረክንበት እንኖር በት ማኖር ያቃተንን ያኖረ
በመንፈሱ ማልታ ልጆች አድርገን በጠገብ ይሸፈናል። አሁን መጣል ይፈታል ይጣል የአርሚያው ጋር ልክ ተደረ አትርሱኝ እንደ በተንበረከካችሁ ይህን ተልዩል ተባረኩ። የታመሙ እንዳለ መከራ ላይ ያደረሰባቸው እንዳለ ዳሩ ብዙ ጊዜ ለተቸገሩት እንጠልላቸው። ለወይዘሮ አበበች ለነ ሁለት አስቴር እንጠልላቸው። ለሁለት ልጆች አባት አለማሰባቸው መግለጥ አላቃታቸው እንጠልላቸው። የሱ ተከታይ የሱ ታዳጊ ናቸው። አድኑ ፈውሶ በቤቱ ያቁማቸው። ጠጋውን ይሆዛለን እንደ ተስፋ ቃሉ እንደ ምሕረቱ ልጆች አድርገን ለሀገራችን እንጠልይ፣ ለመስመራችን እንጠልይ። እኛ ሀገራችን ሀገራችን እንላለን። ለዚህ ላለንበት ሀገራችንም ለምንበላበት ለምንጠጣበት እናንተም ወጣችሁ ለምትገቡበት ሀገራችን ለዚህም እንጠልይ። ተባረኩ በረኩ ነው። ደህና አደሩ።
አሜን አሜን። እግዚአብሔር የተመሰገነ ይሁን። እሺ እንጸልያለን። እግዚአብሔር ደግሞ አስችለን። አሜን አሜን አሜን። ደህና ደህና ሰላም ይሰማለው ቀጤ መቤትዬ፣ ከዛ ደግሞ ሃሎ ያሉት እናታችን።
እሺ ጌታ ይመስገን። ለሰማይ ነው ቅዱስ ቃሉ ተመስገን። ስለሚያገለግሉን ስለምታገለግሉን ዘመኔ ቃሉንም መምራትንም እዝናዘመድንም መጸለይንም እንዲሁም ደግሞ ተቀምጠን የምናዳምጠው ሁሉ እግዚአብሔር አምላክ አገልግሎታቸውን ይባርክ፣ ጌታቸውን ያስፋ፣ የጤና በረከት ይባርካችሁ። የተሰባችሁን ሁሉ ያሰባችሁትን ልባችሁ የተመኛችሁትን እንደበጎ ፈቃዱ መልካሙን ያድርግላችሁ። መልካም አሰማሽን ዘመናዊ በጣም ትልቅ ደስታ ነው። የመጽሐፍ ቅዱስ ያልሹ እኔም ባገኝ ደስ ይለኛል። ወይም ደግሞ በጆሮ መስማት የምችለው ነገር የዚያ ግልባጭ ቢኖር እንዴት ደስ ባለኝ። እና መቼም ሁሉም እንግዲህ ቀስ ብሎ ይደርሳል። እግዚአብሔር ይመስገን። በዚህ ላበቃን አምላኬ እውነተኛውን ቃሉ ለማግኘት እግዚአብሔር ጊዜውን ጠብቆ የማደርገው ነገር የለም። ሁሉም በጊዜው ውብ ያደርጋል። ተመስገን። ስለመሰገናችሁም ስለዘመራችሁም ሁሉ ወይዘሮ ጌጤም ድምጾትን ስለሰማን እናመሰግናለን። ጌታን ፈጽሞ ደግሞ ምሕረቱን አድርጎ ወደ አገልግሎቱ እንዲመለሱ እግዚአብሔር ይርዳ። ሰላም ደሩ።
አሜን አሜን። እግዚአብሔር ይባርክሽ። አንቺንም ጌታ የተመሰገነ ይሆናው። እግዚአብሔር እንግዲህ ቀስ በቀስ እንትን ይላልኝ፣ እዛም ደግሞ ይደርስ ይሆናልኝ። አንዴ ከተጀመረ በኋላ ደግሞ እግዚአብሔር ስራውን ይፈጽማል። እግዚአብሔር የተመሰገነ ይሁን ስለሁሉም ነገር። ተባረችልኝ መቤትዬ። እሺ እናታችን ወይዘሮ ድንቅነሽ ይቀጥሉ።
እሺ እንዴት ዋላችሁ መቤትዬ? እንዴት ዋልሽ? ደህና ዋላችሁ?
እግዚአብሔር ይመስገን ደህና ነን።
እሰይ እግዚአብሔር ይመስገን። እኔ ምስጋና ነው ለእግዚአብሔር። ክብር ምስጋና ለአምላካችን ይሁን። እኔ መልካም ነገር አላሳጣኝም። የፈራሁት ነገር ነበር። ከሀገሬ እየተታኮሱ ብዙ ችግር ተፈጥሮ ነበር። አሁን በርዷል፣ ተሸማግለዋል። በሽማግሌ ይሄ ጸሎት አድርጉልኝ ብዬ ነበር። እግዚአብሔር ይሄን ንግግር ሰምቶታል። ተመስገን፣ አሁን ሰላም ሆነዋል። ለእኔም እግዚአብሔር ብዙ ነገር አድርጎልኛል፣ ዘርዘር የማልጨርሸው። እግዚአብሔር የተመሰገነ ይሁን። በጤናዬ በሁሉ ባርኮ ይዞኛል። እግዚአብሔር ይመስገን። እኔ ለእግዚአብሔር ምስጋና ነው። ጌታ የተመሰገነ ይሁን። እንደው ምስጋና ለእግዚአብሔር ይሁን። እግዚአብሔር ይመስገን። እዚህ እንትን ዩኒቨርሲቲ ይሆናል ከተባለው ሄዳለሁ ብዬ ነበር። መሪ ሳያስፈልገኛል የሚወስደኝ ሰው ካገኘው አብሬ እሄዳለሁ። እንግዲህ እወስዳታለሁ እተባበራለሁ የሚል ከተገኘ እሺ ፈቃደኛ ነኝ። እናንተም ተባረኩ በአገልግሎታችሁ፣ እግዚአብሔር ይባርካችሁን። የእግዚአብሔርን አመሰግናለሁ። መልካም ነው፣ መልካም አምላክ ነው። ተመስገን። እግዚአብሔር ይስጥልኝ ይህን ፈቃዱን ስለሰጠሽኝ። እግዚአብሔር ይስጥልኝ። ቻው፣ ደህና ደሩ።
አሜን አሜን አሜን። እግዚአብሔር ይባርከዎት እርስዎንም። እግዚአብሔር የተመሰገነ ይሁን። ለሀገራችን ደግሞ ትንሽም ቢሆን እረፍት ስለሰጠ ይህን ወሬም ስለሰማን ደስ ይለናል። እግዚአብሔር የተመሰገነ ይሁን። እንግዲህ ጌታ እስከ መጨረሻ አብሯቸው ይሁን። ተባረኩ። እስኪ ሌላ ምስጋና አለ? እሺ፣ እንግዲህ ሌላ ድምፅ እየሰማሁ አይደለም። መጀመሪያ ላይ መናገር ነበረብኝ። በጸሎት የሚያገለግለን ሰው ፈልጋለሁኝ አባዬ እስከሚሻላት ድረስ። እኔም እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ጥበቃውን አብዝቶልን ደግሞ ሳምንታችን ሁላችንንም ለዚህ ስላበቃን በአንድ ላይ ሆነን ደግሞ ይህንን በረከት እንድንካፈል ስለረዳን ሁሉም ነገር ጌታ የተመሰገነ ይሁን። ለእኔም ለቤቴም ለልጅም ለሚያደርገው መልካም ነገር ሁሉ ጌታ ይመስገን። እንግዲህ
መጸለይ እችላለሁ?
እሺ እሺ። እግዚአብሔር ይባርክልኝ። ብዙ የጸሎት አደራዎች የተሰጡን አሉ። ሁልጊዜም በዚህ መስመር እነዚህን ምስጋናዎች የጸሎት አደራዎች በተለይ ደግሞ ለታመሙት ወገኖቻችን እንጸልያለን። በዛሬው ቀን ደግሞ የተሰጠን የጸሎት አደራ ባለፈው ሳምንትም እናታችን ሰጥተውናል። ልጃቸው ለወሰን እህቴ ለምለምም እንደዚሁ ባለፈው ተናግራለች። እናታችን ወይዘሮ ውቢትም የጸሎት አደራ ባለፈው ሰጥተውናል። እርስዎ ራስዎት ወይዘሮ ድንቅነሽ ለበስክርማ አሁንም ቢሆን እንጸልያለን። እናታችን ወይዘሮ አበበች እንጸልያለን። እንዲሁም ደግሞ ሌሎች እናቶቻችን የታመሙ አሉ። እነሱን ሁሉ ይዘን በጌታ ፊት በጸሎት እንቀርባለን። የሰላም አምላክ ሀገራችን ሆነ ደግሞ በሌላውም ሀገር ያሉትን ሰላም የታጣበትን ሁሉ እግዚአብሔር ሰላሙን እንዲሰጥ እንጸልያለን። አቤት። እሺ ይቀጥል።
እግዚአብሔርን አመሰግናለሁ። እኔም በጣም በጣም አድርጌ እግዚአብሔር በእውነት እዚህ ቴሌኮንፈረንስ ውስጥ የህብረታችን ውስጥ እግዚአብሔር መንፈስ እየተመላለሰ እግዚአብሔር ደግሞ ዙሪያችን እያጠራ ጭንቀታችን ችግራችን ስንነግር ወዲያውኑ እየሰማ እግዚአብሔር በእውነት ይህ ስለሚሰማልን ሰምቶ ስለሚመልስልን ደግሞ በዚህ ጸሎት ውስጥ እግዚአብሔር በእውነት የሚፈልገው የሚሰማው እኛ የማናውቀው እሱ ያዘጋጃቸው ለእኛ ያዘጋጃ ሰው ሊኖር ይችላል፣ እኛ አናውቅም እንጂ። እግዚአብሔር ስሙ የተመሰገነ ይሁን። እኔም ትንሽ አስጨነቀኝ ነበረ ነገሮች ነበሩና ለልጅ ልጆቻችን ነገር በዛ እግዚአብሔር በእውነት የሚያስደንቅ ነገር ነውና ምንታሲኖት የጸለዩት ቀን ነግንበራ የነገርኩት አጋጣሚ ሆኖልን እግዚአብሔርን አመሰግነዋለሁ። እግዚአብሔር ብዙ ሰዎችን እዚህ ውስጥ የሚጠቀማቸው አለ እንደኔ ያልሆኑት። እግዚአብሔር በእውነት ለኃጢአተኛ ነው የሞተልን። ስለዚህ በተግባር ይሄ ለእኛ ማስረጃ ነው። እግዚአብሔር ብዙ ረድቶናል። በጣም የሚያስደንቅ ነው። በሶስት ቀን የሰጠን ለውጥ ሶስት ቀን እንደውም የሚገርም ሁኔታ ነው እና እግዚአብሔርን አመሰግነዋለሁ አድርጎልናል እና አሁንም ጨርሶን እንዲጎበኛን በእግዚአብሔር ፊት እንድታቀርቡ እኛም ደግሞ እንዳንደክም በጸሎት እንድንበረታ ለሁላችንም ጸልዩልን እርስ በርሳችንን ልክ እንደ ሐዋርያት እግዚአብሔር በእውነት እኔ አምነዋለሁ በእውነት በጣም ነው የሚያምነው። አድርጎልናል ለእያንዳንዳችን እያደረገን ነው። እግዚአብሔር ቶሎ ይሰማናል። እግዚአብሔር ስንጠራው ቶሎ ይሰማናልና መልሱን ይሰጠናል። ክብር ለሱ ይሁን፣ ክብር ለሱ ይሁን፣ ክብር ለሱ ይሁን። ከፍ ይበልኛ ዝቅ እንበል። ያያሉ አምላክ እግዚአብሔር ከምናት ልጇን ከምትወደው በላይ የሚወደን ምን ያህል ነው? ልጆቻችን የሚያስደነግጡን ምን ያህል ነው? ሰውነታችን የሚንገደል፣ የሚነቀነቅ፣ የሚንቀጠቀጥ ይሄን ከዚያ በላይ እኔ እወዳለሁ ያለ ታዲያ ከዚያ በላይ ለሱ ሰጠን ጊዜ መስጣት ነው እና እግዚአብሔር መልሱን ስለሚመልስልን እግዚአብሔር እናመሰግናለን። ተባረኩ። ሁላችንን እምነታችን በእግዚአብሔር እንድንጸና እንድንዘጋጅ ይሄንን ነው እየጠበቀን ያለና ሊመክረን ሊመልሰን ነውና እግዚአብሔር ፊት እንቅረብ። ሁላችን አንድ ልብ አንድ ሀሳብ ይስጠን። አይንላይ አገልጋዮችን ይባርካችሁ። በሰንበት ትምህርትም ሰው ስላላ ነው ሰው በሰንበት ትምህርትም በቃሉም ተባርከናል። በመዝሙርም በመሪ በአንቺም ተባርከናል። ምስጋና በሚሰጡት ሁሉ አንድ ልብ እግዚአብሔር ስለሰጠን እግዚአብሔር ናን አመሰግነዋለሁ፣ አከብረዋለሁ። ምስጋና ለሱ ይሁን። የቅርብ አምላክ ነኝ እኔ፣ ሩቅ አምላክ አይደለም። እውነት ነው፣ ሰሚ ነው፣ ይዋጋል ስለኛ። በእምነት ብቻ ጠንክረን ለሱ እንጸልይ። አመሰግነዋለሁ። ደህና ደሩ። እግዚአብሔር ይባርካችሁ። ደህና ደሩልኝ።
አሜን አሜን። እግዚአብሔር የተመሰገነ ይሁን። በምስጋና ደግሞ እንዲቀሩ የረዳሁት አምላክ እግዚአብሔር ይባረክ። እሺ፣ ወደ ሰለፍ እንሄዳለን። አዎ ይሰማሉ። ተባረኩ።
ቅዱስ 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 ከሰማይ ሰማያት ያለህ የዘላለም ንጉሥ እግዚአብሔር እጅግ እናመሰግናለን። እጅግ ኃጢአተኞች በደለኞች ሳለነ እኛን በምህረት አይን አይተህ ጸሎታችን ሰምተህ መልስ የምትሰጠን አምላክ እናመሰግንሃለን። አቤቱ ጌታ ሆይ መልስ የምትሰጠን አምላክ እጅግ እናመሰግንሃለን። የዘላለም ንጉሥ እግዚአብሔር ጸሎታችን ስማ። የኔ ጌታ፣ የእኛ መመኪያ፣ የእኛ እግዚአብሔር፣ የጸሎት አደራ የሰጡትን ወገኖቻችን እናመሰግንሃለን። ከኛ ይልቅ አንተ ታውቃቸዋለህ ጌታ ሆይ። በዚህ መስመር የሚያገለግሉን ትውልዳቸውን ባርክ፣ ዘራቸውን ባርክ፣ ህይወታቸውን ሁሉ አንተ ባርክ። አገልግሎታቸውን መክሊታቸውን አንተ ጨምርላቸው። የእኔ ጌታ የሰማ አባታችን የሰንበት ያስተማሩንን ቃል ያካፈሉንን ባርካቸው። ትውልዳቸውን ባርክ። መስመር የምትመራውን ልጅ ትውልዷን ባርክ ጌታ ሆይ። ከስራ ጋር እንዲህ በመስመር የሚመሩን የሚያገለግሉ ሴቶች እግዚአብሔር ይባርካችሁ። ተባረኩ። እኛም ኃጢአተኞች ነን፣ በደለኞች ነን። ይቅር በለን የእኔ ጌታ። አቶ ግርማን ትፈውሳቸው ዘንድ እንማጸናሃለን። ወይዘሮ አስቴር ነገሬን አንተ ፈውሳቸው። ወይዘሮ አስቴር ተበጀን አንተ ፈውሳቸው ጌታ ሆይ። አሁን ስማቸውን የማላውቃቸው ሰዎች አሉ። ወይዘሮ ጌጤን ፈውሳቸው። ወይዘሮ ዜናን ጌታ ሆይ አንተ ትፈውሳቸው ዘንድ ለምንሃል። ወይዘሮ ዜና እንዳስስልን ድምጻቸውን ስለሰማን እናመሰግንሃለን። ወይዘሮ አበበችን አንተ ፈውሳቸው። የልባቸውን ቋጠሮ በውስጣቸው ያለውን የሚጨነቁበትን ነገር ሁሉ አንተ ፍታው። ኃይል ያንተ ነው የኔ ጌታ። አባታችን መድኃኒታችን ሰውን ትመለከታለህ። ለሰው ለኃጢአተኛም ቢሆን አንተ ለኃጢአተኛ ነው በምስማር የተቸነከረ ጌታ ኢየሱስ ክርስቶስ በደሙ ያጠበን ለእኛ ኃጢአት እሱ ተቸነከረ፣ እሱ ቆሰለኛ ተፈወስን። ሀሌሉያ፣ ክብር ለስም ይሁን። የኔ ጌታ የሰማው አባታችን እነሆ ጌታ ሆይ እንደ ቸርነትህ እንደ ምሕረትህ ጌታ ሆይ የሰራነውን ኃጢአትና በደል ይቅር ብለህ ለዚህ ዘመን ያደረስከን ጌታ እጅግ እናመሰግንሃለን። ይሄ ያንተ ስጦታ ነው ጌታ ሆይ፣ እንደ ቸርነት አብረህን ስላለህ እናመሰግንሃለን። ክብር ለስም ይሁን። የእኔ ጌታ የጸሎት አደራ የሰጡትን ሰዎች ስማቸውን የማላውቃቸውን አንተ ሰምተሃል። አንተ እንቆቅልሻቸውን ፍታ፣ የልባቸውን ቋጠሮ ፍታ ጌታ ሆይ፣ ጥያቄያቸውን መልስ ስጣቸው። የኔ ጌታ እነሆ አንተን ምሽተው አንተን ፈልገው ነው በመስመር ላይ የተናገሩትን የጸሎት አደራ የሰጡትን ወገኖች ስማቸው ባይጠራ አንተ ታውቃቸዋለህ። ትፈውሳቸው፣ የልባቸውን ችግር ትፈታ ዘንድ የሚያስጨንቃቸውን ነገር ሁሉ ፈትተህ ጌታ ሆይ አንተ ብርሃኑን ታበራላቸው ዘንድ ለምንሃለሁ። የእስራኤል ንጉስ እግዚአብሔር አገራችን ኢትዮጵያን እባክህ በየቦታው የሚታቆሱትን የሚለቋቆሱትን የሰው ደም በከንቱ አይፍሰስ። እባክህ ይችን አገር አንተ ጎብኝልን ጌታ ሆይ። ለኢትዮጵያ ብርሃን ትናብራ። ለኢትዮጵያ ጌታ ሆይ እጅን ስዘርግ ተዳስሳት። አቤት ጌታ ሆይ ኢትዮጵያን በምሕረት ዓይን ይይልኝ። ጌታ ሆይ ጭንቀታቸውን ሁሉ አንተ ተረከብ። ጌታ ሆይ ምድሪቱን አንተ ጎብኛት። እባክህ ጌታ ሆይ የታመሙትን ፈውሳቸው፣ የሚያለቅሱትን አጽናናቸው። አገራችን ሰላም፣ ፍቅር፣ መተሳሰብን ስጣቸው። መከፋፈል፣ መለያየት ይብቃ። እባክህ መተሳሰብን፣ አንድነትን፣ ፍቅርን ስጠን። እባክህ ኢትዮጵያን አንተ ጎብኛት የኔ ጌታ። እባክህ የታመሙትን አንተ ፈውሳቸው። ሀሌሉያ! ለኢትዮጵያ ፈጥነ ድረስ። ምድሪቱን ዝናቡንና መሬቱን አስማምተህ የሚበቅለው አዝመራ ለሰዎች ምግብ ይውል ዘንድ እንለምንሃለን። እባክህ ጌታ ሆይ ለሰዎች ምሕረት፣ ሰላም ስጥ። ነገር መለኳኮስ ይቅር። ፍቅር ይወራ፣ ፍቅር ይታወጅ፣ ሰላም ይታወጅ። ጌታ ሆይ በሀገራችን የእኔ ጌታ ኤልዛቤት መዳፍ እስራኤልን የነጠቅ ኢትዮጵያን ደግሞ ከክፉ ወጥመድ ንጠቃት። ኢትዮጵያን ከክፉ ከጠላት ቀስት ንጠቃት። ጠላትን ተቃወምላት በናዝሪቱ በኢየሱስ ክርስቶስ ስም። ጌታ ሆይ ኤልያስን ጌታ ሆይ አስነስተ እስራኤልን የታደግ አምላክ ኢትዮጵያን ታደጋት። ለኢትዮጵያ እስራኤል ለኢትዮጵያ ኤልያስ አስነሳላት። ሌላ ኤልያስ ለኢትዮጵያ አስነሳ። እባክህ የኔ ጌታ ፊትህን ወደ ሀገራችን አድርግልን። የኔ ጌታ እባክህ ደሃ ደካማ ሰርቶ ይብላ፣ ሰላም ይኑር ህዝቡ። የኔ ጌታ የሰላም ንጉስ ነህ፣ ሀገራችን ሰላም አድርግልን። በዚህ መስመር ያገለገሉትን ባርካቸው። ጌታ ሆይ እኔም ኃጢአተኛዋን ማረኝ። ጌታ ሆይ ኃጢአተኛ ነኝ ማረኝ፣ በናዝሬቱ በኢየሱስ ክርስቶስ። ጌታ ሆይ በበደልንህ ማረን፣ በናዝሬቱ በኢየሱስ ክርስቶስ። ቸርነት ምህረት ብዙ ነው። አብረህን ሁን የኔ ጌታ። ኤሎሄ ድረስልን ጌታ ሆይ አለኋችሁ በለን። ለወለደች እናት የለምለምን ጸሎት ስማ ጌታ ሆይ። የለምለምን ያቶ ብርሃኑን የፕሮፌሰር ብርሃኑን ጸሎት ስማ። የልባቸውን ቋጠሮ የልጃቸውን ችግር አንተ ተረከብ። እባክህ የለምለምን የሲስተር ለምለምን ጸሎት ስማት። ሀሌሉያ ማረን። በናዝሪቱ በኢየሱስ ክርስቶስ ስም ችግራችን ፍታልን። አለኋችሁ በለን፣ ጥላህን ጣልን። በዚህም ሀገር ሰላም አርገው እባክህ። ይሄንም ሀገር በዓለም ሁሉ የሚነገረው የነገር ቁርሾ ይፈታ። ነገር ትቶ ሰላም ያው ጠበንጃ ትተው ጌታ ሆይ መጽሐፍ ቅዱስ እንዲይዙ አርጋቸው። እባክህ በናዝሪቱ በኢየሱስ ክርስቶስ ስም አሜን፣
አሜን፣ አሜን። እግዚአብሔር ይባርከዎት ልጆቻችን፣ የተጸጋውን ያብዛልዎት። እግዚአብሔር አምላክ የተመሰገነ ይሁን ስለነበረን የጸሎታችሁ። ጌታ ይባረክ። እኛ ጋር ሆናችሁ ጌታን ስታመልኩ የቆያችሁት ሁሉ እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ። ፕሮግራማችን እዚህ ላይ ጨርሰናል። በነገው ጧት ደግሞ ሁላችንንም ተገናኝተን እግዚአብሔርን ለማምለክ እሱ ይርዳን። ደህና ደሩ።
አሜን።